Kung katamaan, sunod na inyo dito ka itong sa Radio Pagano. Pinastan lang na matyacha, di kung kadamutot, dito kong katamaan, hindi ganyan, dito ka itong sa Radio Pagano. Ito kami sa libro, motor out, ito kami sa takutatan, katong tuhara sa atpuska, hagasat, nakamana sa mga nila tumatang pasay mga gas, katong nga sa lalpong, yamari nga program, kahon, jama.
በድጋሚ ተናስተልን ይያልነ ትንሽ ደቂቃዎች አርፍዶ የጀመረው ፕሮግራማችን በዛሬው እንግዲህ የተለያዩ አርስቶችን እንዳሰሳለን። በቅድሚያ ከጎተንበርግ ዩኒቨርሲቲ የፔዳጎጂ ፕሮፌሰር የሆኑት ከዶክተር ግርማ ብርሃኑ ጋራ በኢትዮጵያ ወቅታዊ ሁኔታ ላይ በተለይም በስረኞች አያያዝ ሁኔታ ላይ በነበረው በስረኞች ላይ ይደርስ የነበረውን የተለያዩ ሰቆቃዎች በተመለከተ እንደ ወንድ መድፈር ሴት ልጅን ማህፀን ማበላሸት ወዘተ የመሳሰሉትን ምን ይመስል እንደነበረ ከጥናት ጽሑፋቸው ያቀረቡትን ያዋዩናል። በመቀጠልም ባሁን ጊዜ ኢትዮጵያ ውስጥ ያለውን ሁኔታ በተመለከተ መንግስት ምን አይነት እርምጃ መውሰድ ይገባዋል የሚለውንም ጥያቄዎች እናነሳላችኋለን። በተለይም ደግሞ በሰላም ገብተው ነጻ መሬት አለን የመንግስት ወታደር የኢትዮጵያ ወታደር እኛ አካባቢ መድረስ የለበትም የሚሉትና አዲስ አበባ ቁጭ ብለው የመንግስት ሆቴል እየተከፈለላቸው በመንግስት ላይ በኢትዮጵያ ህዝብ ላይና በኢትዮጵያ መንግስት ላይ ጦር አውጀናል የሚሉ ደፋሮች ምን መደረግ እንዳለበት እነዚህን ጥያቄዎችም እናነሳላችኋለን። በሶስተኛ ደረጃ የዶክተር አብይ ጠቅላይ ሚኒስትር ዶክተር አብይን ያንድ ዶላር በቀን በተመለከተ በዛሬው ዕለት ሰፋ ያለ ውይይት ለማድረግ ወሰነናልና እናንተም ያላችሁን አስተያየት ወርውሩልን። ለዶክተር ግርማ ብርሃኑ ይሄን ጥያቄ እናቀርብላችኋለን። በተለይ ዶክተር አብይ በንግግራቸው ላይ ወደ ኋላ ላይ እንሰማዋለን 3 ሚሊዮን ዳያስፖራ አለን ብለን ነው ያሉት። አለን ነው ያሉት የኛ ነው ያሉት እኛን በዳያስፖራ ምን ኖረውን የኛ የሳቸው የግላቸው የሀብታቸው ንብረታቸው ወገናቸው አርገው አንድ ብር በቀን ይሰጡናል ሲሉ ስንል እስካሁን ድረስ ወደ 2800 ነው የከፈለው ሲሉ ብዙዎቻችን ተሳቀናል። ይሄ ለምን ሆነ? ይሄንን ማድረግ ማንችልበት ምክንያት ምንድነው? እነዚህን ጥያቄዎች እንወያያለን። ብዙ ጊዜ አንድ አባባል አለ፣ ሁሉም መንግስተ ሰማያት ወይም ደግሞ ጀነት መግባት ይፈልጋል ግን መሞትን አይፈልግም የሚባል አባባል አለ። ሁላችንም ዶክተር አብይ ይሄን ያርጉ፣ ይሄን ይፍጠሩ፣ ይሄን ይውለዱ፣ ይሄን ያድርጉ እንላለን። ለሳቸው ግን የሚያስፈልገውን እርዳታ አንዳችንም አንድ ቅንጣት አንወረውርም። ለምንድን ነው ይሄን እንድንወይ? ዶክተር ግርማ ብርሃኑንም በዚህ አርስ ላይ እናነሳለን። ከኢትዮጵያም ውይይቶች ይኖሩናል ተስፋ እናደርጋለን። በተለይ ደግሞ የኢትዮጵያ ድምጽ ሬዲዮ ባልደረቦችና ጋዜጠኞች ዛ ይገኛሉ። በዛሬው ዕለት ከሳቸው ጋር ከነሱ ጋርም ውይይት እናደርጋለን። እንግዲህ አድማጮቻችን ሌሎችም ኢንተርቪዎች ከኢትዮጵያ አሉን። ለጊዜው መናገር የማንፈልገው በቀጥታ ሲሳካልን ከተሳካልን ከነማን ጋር እንደሆነ ተሰሟቸዋላችሁ። ከነዚህ ከኢትዮጵያ ድምጽ ባልደረባዎች በተረፈ ሌሎችም ሰዎች ለማቅረብ አስበናል። ከተሳካልን እንግዲህ የነሱን ስም ውይይቱ ላይ ተሰሙታላችሁ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትቆዩ ባለሙሉ ተስፋነን። መልካም ቆይታ እንመኝላችኋለን። ፕሮግራማችን አንድ ሁለት ሶስት ደቂቃ ዘግይቶ ጀምሩ ይከፍታል ታይቃለን። መልካም ካለቶሎ በነለቶሎ የወደዳከን ብሎ ያፈቀራከን ብሎ አንቺን ካዘዘው ካለቶሎ በነለቶሎ አንቺን ካዘዘኝ ካለኝ ቶሎ በነለኝ ቶሎ አንቺን ካዘዘኝ ካለኝ ቶሎ በነለኝ ቶሎ አንቺን ካዘዘኝ ካለኝ ቶሎ በነለኝ ቶሎ
ላይ
ብርሃኑ እንጀምራለን የዛሬው የመጀመሪያው እንግዳችን ዶክተር ግርማ ብርሃኑ ናቸው ዶክተር ግርማ ብርሃኑን አብዛኞቻችሁ የምታውቋቸው ናቸው ብለን ነው የምናምነው ዶክተር ግርማ ብርሃኑ በጎተንበርግ ዩኒቨርሲቲ የፔዳጎጂ በተለይም ስፔሻል ኤጁኬሽን ፕሮፌሰር ናቸው ከኛ ጋር ይገኛሉ ጤና ይስጥልኝ ዶክተር ግርማ
ተናስተናስሉ
በደንብ ይስማል
በደንብ ይስማል
በጣም ቆንጆ እንግዲህ የዛሬው ውይይታችን በአጠቃላይ የሚያተኩረው በአጠቃላይ ለማለት በኢትዮጵያ ወቅታዊ ሁኔታ ላይ ነው በተለይ ግን ሶስት አርስቶችን ለመዳሰስ ፍላጎት አለኝ የመጀመሪያው እርሶም ብዙ የጻፏቸው በጥናት የተደገፉ ኢትዮጵያ ውስጥ ይደረጉ የነበሩትን ጄኒታል ሙቲሌሽን ፕላስ ሚሊቴሽን ፕላስ በተጨማሪ ደግሞ የአንድ ብሩን ወይንም የአንድ ዶላሩን ጉዳይ እንዲሁም ደግሞ ሰሞኑን እየሰማነ ያለ ነው የኛ ጉድ መቼም አያልቅም በሰላም ገብታችሁ በሰላም ህዝባችሁን አወያዩና ለስልጣን ብቁ የተባሉ ሰዎች አይኛሁን ገብት ከገቡ በኋላ ነጻ አውጥተናል ነጻ መሬታችን ላይ ወታደር ማድረስ የለበትም ለዛውም ደግሞ አዲስ አበባ የመንግስት በጀት ተቆርጦላቸው የቤት ክራይ የሆቴል እየተከፈላቸው የሚኖሩ የሚናገሩት ግራ ጋብቶናል እና እነዚህን ሶስት ጉዳዮች ላይ መንግስት ምን ማድረግ አለበት የሚሉት እነዚህን ሶስት ጉዳዮች ላይ ነው በመጀመሪያ ብዙ ጥናት የሰሩበትን የዚህ በስር ቤት ያሉ ጉዳት የደረሰባቸውን በተለይ ደግሞ በወንዶችን በመድፈር ሴቶችን ማጸናቸውን በማብላሸት የተመለከተ እርሶ ያዩትንና ከተለያዩ ጥናቶ ያገኙትን ቢያካፍሉን።
እሺ በጣም ጥሩ በጣም አመሰግናለሁኝ ድሉን ስለሰጠኸኝ ይሄ መጀመሪያው ርዕስ እጅግ የሚያሳስብ ነው እጅግ የሚያሳዝን ነው በተለይ ኢትዮጵያ በየሃይማኖት ሀገር ናት ህዝቡ በግብረገብ በስነ ምግባር የታወቀ ጨዋ ህዝብ እንደመሆኑ ምን ሰማቸው መጀመሪያ ጊዜ እንዴ ስሰማው በፍጹም ለመቀበል ነው ያዳገተኝ በኢትዮጵያ ታሪክ ውስጥ በተለይ ከደርግ ስርዓት ጀምሮ የቶርቸር የሚባል ነገር ማሰቃየት በስር ላይ ያሉ አውጣ ወለቱን ተናገር በማለት የማሰቃየት ቴክኖሎጂን በለው ያለ ነው ሰምተናል የተወሰነውም ደርሶብናል ይሄኛው ግን በወያኔ ስርዓት ውስጥ የታየው እንኳን በኢትዮጵያ ታሪክ ይቅርና ሌሎችም ማገሮች ውስጥ ባካሄዱቸው ጥናቶች ወይም ባጠናቸው በጽሁፉ ላይ ያገላበጥካቸው ጽሁፍ ላይ አላየሁትም የተለያየ መልክ ያለው አለ ይሄኛው እጅግ ስብስብ ነው እና የመጀመሪያ ጊዜ ስሰማው ከአንድ ኤሽያ ውስጥ በከፍተኛ ጥናት ላይ የተሰማራ ወጣት የአማራ ልጅ የአማራ አካባቢ ልጅ እየደረሰበትን ነው እና ለማመን የሚያስቸግር ሁኔታ ነው ዝርዝር ውስጥ መግባት ሰሚያችን ይረብሸዋል እና ቆይቷል ከአመት በፊት ነው ማመት ተኩል የሚሆነዋል ያ ነው መነሻ የሆነው ከዛ በፊት ጭምጭምታዎችን ሰማ ነበር የእስር ቤት ማሰቃየት አዲስ የተጀመረ ነገር አይደለም ግን ማለት መደብደብ መቀጥቀጥ በራቁት ማስጌብ የመሳሰሉ ይሄ ምንድን ነው ስሙ ለጊዜው ጠፋብኝ በደርግ ጊዜ የሚጠቀሙበት አንጠልጥሎ ወፌ ምንድን ነው የሚባለው የውስጥ እግርን መደብደብ በሳት ማቃጠል ጥፍር ማውጣት እናቃቸዋለን አሁንም ይደረጋሉ ሌሎች ቦታዎችም ይሄኛው ግን ለየት ያለው ሬፕ የምለው ይሄ መድፈር እና የልዩ በተለይም ደግሞ የሀፍረተ ስጋ አካባቢ ልበለው የዘር ማራቢያ ስፍራዎች አካባቢ አካባቢ ላይ የሚደረገው ሲስተሚክ የሆነ ማሰቃየት ጥፋት ግፍ ይኖራል ብዬ አልገመትኩኝም ነበር እና ይሄ ልጅ መጀመሪያ ይሄ እንዲህ አይነት ምንድን ነው ግብረ ሶዶም እንደተደረገበት ጭብጥ መረጃ አገኝ ነው ከዛ በፊት ግን በቪኦኤም በእሳትም አንዳንድ ኢትዮጵያውያኖች ሲናገሩ ነበረ ጨረፍ አድርገው ያልፋሉ እስር ቤት ውስጥ የቆዩ ማለት ነው ለኢትዮጵያ ህዝብ የማይነገር በኢትዮጵያ ባህል ያልተለመደ ነገር በአካላችን ላይ ደርሶብናል ሲሉ ግራ ይገባኝ ነበር ያንን እንትን ለማለት ዲሴክት ለማድረግ ቋንቋ ምን ለማለት ነው ምንድን ነው የተደረጉት ለምን አናቀውም እኔ ራሴን ተፈጥሮ የሪሰርቸር እንትን ስለሆነ ብዙ ነገሮች ዝብቅብቅ ሲል አልወድም የሚደበቅ ነገር ምንድን ነው ህዝባችን እየተበደለ አይደለም ይሄ በጣም ሲስተሚክ ነው ብዙ ሰዎች እየተጎዱ መሆኑ ከታወቀ ለምንድነው ማወጣውም ከሚል ፕላስ ይሄ ደግሞ ኤሽያ አካባቢ ያለው ተማሪ ከነገረ የታሪክ ተነሳስቼ ይሄ ምን አኔክዶታል የሆኑ ሜቶዶሎጂን ተከትዬ ነው ብዙ ሰዎች ወደ 33 ሰው ነው ያነጋገርኩት ያ ጊዜ ስሰራው የእንትና መንግስት አልመጣም ነበረ ማለት አብይ ወደ ስልጣኑ አልመጣም ነበረ ብዙ ጊዜ ያንን ጉዳይ ሳነሳው ብዙ ሰዎች የሚያሳዝን ደግሞ ባበሻው አካባቢ በኢንፎርሜሽን አሰጣጥ ላይ ውሱን ነው ይሄ አካባቢ አጽያፊ ነው ከሚለው መሰለኝ አነሱትም ይሄንን እትለኑ መናነሳው መጠንቀቅ አለብ ቋንቋው ላይ ሰዎች ቀጥታውቱም ይናገሩአሉ ወይ ለማህበራዊ አቋማቸው ሲሉ ይሸሽጉታል እና የሚባል ነገር ነበር እኔ ግን ከቤተሰብ ማከበብ ከጓደኞቼ ማከበብ እስከረጅ የሚያረጉ ንግግሮች ሰማለ እኔ ግን የራሴን መንገድ ተከትዬ ነው የነዚህ ሰዎች ስቃይ ስለተረዳሁት ውስጤ ብዙ ሰዎችን አነጋገርኩኝ በቀጥታ ሰዎችን ባታነጋገርም ሰለባ የሆኑትን ዘመዶቻቸውን ጓደኞቻቸውን ከዛ ተነስቼ ነው እንግዲህ እና እጅግ ሲስተሚክ የሆነ በተለይ ደግሞ ዘር ላይ ያነጣጠረ መሆኑ ነው እጅግ ያሳሰበኝና ከዘር ማጥፋት ከሚሉት አሁን ወደፊት ምናልባት ተሰሙት ይሆናል ጽሑፎች ጽናቶች ይወጣሉ በተለያዩ ጆርናሎች ላይ ጄኖሳይድ ኢትዮጵያ ውስጥ ተፈጽሟል አልተፈጸመም ወይስ ከዛ መለስ ያለ እንደ አይነት የህዝብ ጥፋት የዘር ጥፋት የሚለው ነገር እንግዲህ ወደፊት ይወጣሉ ጥናታዊ ዶክመንቶች በዚሁ ሬዲዮ ፕሮግራም ላይ ላቀርበው ይችላል እና ይሄኛው ግን አንድ ከዚህ ጄኖሳይድ ከመላቸው እኔ ስለ ኢንተሌክቹዋል ጄኖሳይድ በሚል ከዚህ በፊት ጽፌ ያለው ታስታውስ ታዳጅ ብዙ ሰዎችን ያነጋገረው ከዚህ ይሄኛው ደግሞ የዘር ጥፋት እኮ ነው ደግሞ ለየት ያለ በጣም ይወረደ እና በዘር ማብዣዎች አካባቢ ላይ የሚደረጉ ናቸውና ቆሻሻ የሆነ በፍጹም ሊገባ የማይችል ወራዳነት ያለበትና ሰይጣናዊ የሆነ አሰራር መሆኑን ከኢንፎርማንቶች ወይም ደግሞ የመረጃ ከሰጡ ሰዎች ሰምቻለሁ እጅግ በጣም ያስደሰተኝ ግን እኔ ከጻፍኩት ከአመት ከምናም በኋላ እስረኞቹ ራሳቸው ወጥተው ይሄንኑ ስለተናገሩ የሚያጠናክር መረጃ ከዚህ በላይ የለም ይሄ ነገር አንደኛ የሚያሳዝነው በሁለት መልኩ ልመልከቱ አንደኛ የሚያሳዝነው ራሱ አድራጊው በትምህርት ጥቅስ ያሳዝነኛል ጤናማ አይነት ቶርቸር በሽተኛ ካልሆንክ በስተቀር አንተ በቁጥር ስር ያልከው ግለሰብ አፍረተስካ አካባቢ ጉዳት አታደርስም እጅግ በሚያሳፍርና ቋንቋ እንኳን ለማንገ በአማርኛም ሆነ በቺናም ቋንቋ ማግኘት አስቸጋሪ ነው ምንድነው ለምንድነው ያ የሚደረገው የሚለው የሚያድራጊው ምንድነው ችግር ያለበት ምንድነው የተነገራቸው ናራቲቭ የሚለው ነገር ነው ሁለተኛ ደግሞ እሱ ራሱ ወደፊት በጣም ለትምህርት እንዲያነን ነገር እንዳይደገም አዘ ፕሮአክቲቭ የሆነ ሜጀሮችን ለመውሰድ ካሁን መዘጋጀት አለበት እነዚህ ይሄንን ነገር የፈጸሙት ወንጀለኞች ከላይ የሚታዘዙ ከመሃል አካባቢ ከኢንፍራስትራክቸር ሴኩሪቲ ኢንፍራስትራክቸር መሃል አካባቢ የሚምጣ ተዛዙ ያን ያሳሰባቸው ነገር ምንድነው አይምሯቸውስ ምን እያሰቡ ነው የሚያደርጉት ይገፋፋቸው የሚለውን የሳይኮሎጂካል የሆነ ስነ ባህሪ ጥናት በእውነት ወይም ሳይካትሪክ መንበረው የሚጠና ነገር ነው ሁለተኛው ግን አሁን ለጊዜው አንገብጋቢ የሆኑ ያገኘሁት እጅግ የሚያሳስበው ነገር እነዚህ ለዚህ ችግር ሰለባ የሆኑትን ኢትዮጵያዊ ወንድሞቻችንና እህቶቻችንን እንዴት ከዛ ከተደበቁበት ቦታ አውተን ራሳቸውን የሚገልጹበት ለአንድ ተቋም እዛ ጽሁፌም ላይ አሁን ቅርብ ጊዜ ፐብሊሽ ዶርኖም ላይ ገልጨዋለሁ ምን መደረግ እንዳለበት እና እንደ አንድ ኮሚሽን ነገር ተቋቁሞ አንድም ያ ኮሚሽኑ አላማ ጉዳዩን በጥልቅ መመርመር የችግሩን ስፋት ማለት የተሰን ለዚህ ጉዳት የተጋለጡት ኢትዮጵያኖች ቁጥር እና የችግሩንም አይነት እንዲህ ምንድነው የሚያደርገው ማፓውት የሚያደርግ ኢንቨስቲጌት የሚያደርግ አንድ አካል ከዛ በኋላ ደግሞ የሚያስፈልጋቸው ህክምና ያው ሳይኮሎጂካል የሚሆን እንግዲህ ቴራፒ ነው የሚባለው ሌላ ደግሞ መንፈሳዊ ነው ሶስተኛው ደግሞ ሜዲካል ነው እንደገና በዛ አካባቢ ያሉ ስሜቶቻቸውን የሚነቃቃበት መንገድ ለመፍጠር ህክምና ሜዲካል ህክምናዎች ያስፈልጋሉ ኦፕሬሽን ያስፈልጋሉ እና ዝርዝር ኮሚሽኑን በሚመለከት ብዙ መጻፍ ይቻላል ለኢትዮጵያ አመራር ሊዘነጋው የማይገባ ነገር እነዚህ ሰዎች ተረስተዋል ምንድነው ማንንም ኢትዮጵያዊ ወጥቶ እንዲህ ተደረኩ አይልህም መጥፎ ነገር ያሳፋሪ ነገር ተደረገ
ዶክተር ግርማ ላቋርጦትና ይሄ በጣም አሳፋሪ ከመሆኑ የተነሳ የኢትዮጵያ ድምጽ ሬዲዮ ራሱ ይሄንን ጉዳይ ለማንሳት እየከበደው ነበር ጽሁፉን የርሶን ጽሁፍ በተደጋጋሚ አንብበናል ምን ልበል እንዴት ብዬ ላስረዳ? በጣም ይጨንቀን ነበር ይሄንን እንዴት አርገን ነው የምናወጣው? በባህላችን በተለያዩ ሃይማኖቶቻችን እንዲህ አይነቱ ነገር ለኛ ከባድ ነውና ባየር ላይ ለማውጣት እጅግ ከብዶን ነበር። ግን እንዳለ ችግሩን እርሶ በጽሁፍ በጥናት ጽሁፍ ከማቅረቦቱ በፊትም እንሰማው ነበር፣ ያው እንደምንም ብሎ ይወጣ ነበር። አሁን ለኛ መልስ መገኘት አለበት ከምንላቸው ነገሮች አንዱ ምንድነው? እንዲህ አይነት ጭካኔ ብቻ አይደለም ሰውን የመጨረሻ ዲግሬድ የሚያደርግ ስራ ነው። በደርግ ጊዜ ሰዎች ቶርቸር ይደረጉ ነበር። እንደውም በኃይለ ሥላሴም ጊዜ ነበር ይባላል ይሄ ወፈላላ የሚሉት ሰውን ወደ ላይ ሰቅሎ ውስጥ እግሩን መደብደብ ፊዚካል አቢዩዝ ነው እሱ። ይሄኛው ግን ፊዚካል ብቻ አይደለም፣ ሜንታሊ ሳይኮሎጂካሊ ሶሲዮሎጂካሊ በጠቅላላው ሰውን ከመቅበር በታች ጭ ያደረሰ ወንጀል ነው። ይሄን ለመስራት ምንድነው የገፋፋቸው እነዚህ ሰዎች? ምንድነው ያጠኑት ነገር አለ? ለምንድነው እንዲህ አይነቱን እርምጃ ለመውሰድ የተገደዱት ወይንም ያደረጉበት ምክንያት ምንድነው?
ጥሩ ጥያቄ ነው። እስካሁን ድረስም 100% መልስ ያላገኘሁበት ነው። ከባድ ነው ጥያቄው። ቢቻል የዚህ ተባባሪ የሆኑትን አመራርም የሰጡትንም በቀጥታ አድራጊዎቹንም ኢንተርቪው ባደርግ ቢተባበሩ ደስ ባለኝ ነበር፣ ወይም ደግሞ ባጠናቸው ሰዎቹን። ይሄ በጣም አስቸጋሪ ነው። አይቀበሉም አድርገናል ብለውም ያው መካድ የተለመደ ነገር ነው። ግን
መቼም ሃይፖቴሲስ ይኖረውታል የሆነ መላመት
አለኝ እኮ ማለት ይኖራል እኮ። ያው እንግዲህ ምንድን መሰለኝ ኢትዮጵያ ውስጥ አንዱ ችግራችን የሚያሳዝን ልበለው፣ ብዙ ጊዜ የተወሰነ ኤትኒክ ግሩፕ የተወሰነ ብሔርን ጎሳን ነገድን ያስቆጣል እየተባለ ብዙ ጊዜ እየተሻሸ የሚነገር ነገር አለ በሚዲያውም አካባቢ በህዝቡም አካባቢ። በጣም በመሰረቱ የሚያሳዝን ነው። ምክንያቱም ብዙ ነገር አሁን ይሄ ዲስኮርስ አናሊሲስ የሚባል ነገር አለ ጥናት ላይ እና አንተ የማትናገረውም ነገር እኮ ራሱ ይናገራል እና ይላሉ እና እሱ ያ አካባቢ ዝም ብሎ ይሄ ኢትዮጵያ ውስጥ የተወሰነ ህዝብ የተወሰነ ምናምን እንትንን ጎሳን ጠቅሰው ምናምን የሚባል ሽፍንፍን ያለ ነገር አለ። የተወሰነ ቋንቋ እየተናገሩ ነው ይህንን የሚጠቀሙት። በምንድን የተወሰነ ቋንቋ? እና በጣም እንጠነቀቃለን። የሚያሳዝነው እመጣልሃለሁ ወደ ሃይፖቴሲስ። የሚያሳዝነው ይሄ ላለመናገር ላለማስቆጣት የተወሰነ አካባቢ ስም ወይም ቋንቋ ይሄ ይህንን ቋንቋ የሚናገሩ ይላሉ። አሁን ከእስር ቤት ሲወጡ እኮ የሚያሳዝኑ ሰዎች ናቸው እስረኞቻችን። ኢትዮጵያዊ እኮ ክብር ነው። ኢትዮጵያዊ እኮ በጣም ጨዋ ሰው እኮ እስከማውቀው ድረስ ከእስር ቤት ወጥቶ እንኳን ጠላቶቹን ገራፊዎቹን ሊገሉት ዘሩን ዘር ማብዣውን ያጠፉበትን አካሎች እንኳን ግለሰቦች በምን ቋንቋ እንደተናገሩ ለየት ያለ ቋንቋ እየተናገሩ ይላል። ያ ማለት ምንድን ነው? ያንን ስቲግማታይዝ ላለማድረግ ነው። ያንን ህብረተሰብ እጅግ የማከብረው እነዚህ ሰዎች በጣም አከብራቸዋለሁ። ኢንተርቪው እንኳን ሳደርግ ያቸው የሚጠቀሙት ቋንቋ ያሳዝነኛል። ስቲል ይንሰፈሰፋሉ። ለጠላቶቻቸውም ይቅርባዮች ናቸው። ከጠላቶቻቸው እነዚህ እናደረጉ የሚባሉ ሰዎች አካባቢ የመጡትን ሰዎች እንዳለ ደግሞ ላለመፈረጅ ሁሉ ይጠነቀቃሉ። ይህ ያለ ስልጣኔ እዛ እያለ አሁን ኮንትራስት ልፈጥርል ነው። በዚህኛው በኩል በአድራጊዎቹ መካከል ምንድን ነው የተፈጠረ? ምንድን ነው በሽታ ያለው ስትል እኔ አንዱ የሚመስለኝ እንትን ነው፣ ናራቲቭ ነው፣ ጥላቻ ነው። ጥላቻው አንድ ጥላቻ ከመቶ ዓመት በላይ ምናልባት የቆየ በካፕሱል ታውጠዋለ። ጠላትን ይሄ የአካባቢ ህዝብ ጠላት ነው ይሄ ጎሳ ብለህ የምትፈጥረው ፕሮፓጋንዳ አለ። ያ እንግዲህ ደማቸው ውስጥ እነዚህ ይህንን የፈጸሙ ሰዎች ውስጥ የማስገባት የታሪክ ጉዳይ አለ። እኔ የሚመስለኝ ይሄ የቆየ ነገር ነው፣ ትላንት የተፈጠረ ነገር አይደለም። ያኛውን እያብሰለሰሉት እያብላሉት መጥተው እንደገና ሁለተኛው ሊሆን የሚችለው ምንድን ነው? እነዚህ ሰዎች ምናልባት ወንጀለኞቹ ከጫካ እንደመምጣታቸው በጎሬላ ወፍያ ጊዜ ያኗኗር ስልት አለ እንደምንሰማው እዛ አካባቢ የነበሩ ጫካይቷሉ ሰዎች ብዙ አይነት እንግዳ የሆነ ዲሲፕሊኖች ነበሩ ወይም አናርኪን ብለው እና እዛ አካባቢ ላይ የተፈጸሙ አሰቃቂ ነገሮች በእነዚህ በ ግራፊዎቹ ወይም አሰቃዮቹ አይምሮ ውስጥ ተቀምጦ ሊሆን ይችላል ምናልባት በዛ በጦርነት ውስጥ ጫካ ውስጥ ይያሉ እንዴት ተይዘው ነበር ወይ ወጣት ሊሆኑ ይችላሉ ራሳቸው ጻናት ሊሆኑ ይችላሉ እዛ ሲገቡ እና ያቆይታቸው 17 አመት የሚሆን ለአንዳንዱ 3 አመት ለአንዳንዱ 4 አመት ስርዓት የሌለው አሰቃቂ የሆነ ደም ያለበት መግደልና መገደል ባለበት ስርዓት ውስጥ በአእምሯቸው ውስጥ የተዛባ ነገር እንዳለ ነው አኖማሊ ስንበለው ወይም ደግሞ የሳይኮሎጂካል እንትኖች አሉ ብዙ ቀልቅ እንትኖች ቃላቶች ከዛው ምንድን ነው ደግሞ እንግዲህ ይህ እንትኑ ተበላሽቷል የሃይማኖታዊው ስነ ምግባራዊው ግብረ ገብ በወጣትነታቸው ጎሬላ እንቅስቃሴዎች ሲገቡት ኖርማል የሆነው ሚዲየሽን ተቋርጧል ይሄ ካልቸርን ታስተላልፍበት ቬክሉ እና ይሄ አይደረግም ይሄ ያስቆጣል እግዚአብሔርን ይሄ በስነ ምግባር ደረጃ በግብረ ገብ ደረጃ ከህብረተሰብ ጋር የሚያኖርን ባህሪ አይደለም ዘረፋ መጥፎ ነው ለሰው ማዘን ጥሩ ነው የመሳሰሉት አለኩ ይሄ ሃይማኖት ብቻ ሳይሆን የሚዳስሰው ባህል ሰውነት ማለት ሰው ማለት ምን ማለት ነው እሱን ድሃም ሁን በየቤታችን ተምረነዋል መጠኑ ይለያይ እንጂ እና የጫካ ብዙ ጊዜ የውጊያ ውስጥ በሚቆዩበት ጊዜ ብዙ ያክፍተት ይኖራል ቫኪዩም አለ ማለት ነው ልክ አሁን ሴኔጋል አካባቢ ላይብረሪ አካባቢ ቻይልድ መርደረርስ የሚሏቸዋሉ እነሱ እጅ ይቆርጡ ነበረ የሚቆርጡት ሰው ምን አይነት ጨካኞች ናቸው ይል ነበር ግን ድራግ እየዋጡ ነው ድራግ ይወስዱና ላይ እንትኖቹ አላቶቻቸው ግደል ይሏቸዋል አንዴ መግደል ከጀመርክ አንዴ ሰው እጅ መቁረጥ ከጀመርክ የሰው ብልት መቁረጥ ከጀመርክ እንትን ነው የመመላለስ ባህሪ ያለው እና የበሽታው አንድ እኔ እንደምለው ላሳጥልና በሽታ ነው እነዚህ ሰው ይሄን አድራጆቹ በቀጥታ እስር ብቻ ሳይሆን የሚገባቸው ህክምና ነው ህመምተኞች ናቸው ወደፊትም ህብረተሰብ ውስጥ ተቀላቅለው ሰላማዊ ህይወት መኖር ይችላሉ ይያልገምትም ለራሳቸውም አስቸጋሪ ናቸው ለህዝብም አስቸጋሪ ናቸው እና ይሄ ነው ሁለተኛው እንግዲህ ይሄ ራሱ በቀላ የሚጠለም እንደው አንድ ሰው ይሄ የጥላቻውን መጠን ነው የሚያሳየው የጥላቻውን መጥለቅ ነው እና ምንድነው የጥላቻ ከሚለውን አንድና ጥጣናል ማለት ነው ሁለተኛ ምንድነው በዛ አካባቢ በኖሩበት አካባቢ በመጡበት መንገድ ላይ የነበረ ነገር ነው የተፈጠሩ በኖሩዋቸው ቀላል አይደለም ይሄ ፕራይም ኤጅ ላይ ሶስተኛው ደግሞ ምንድነው ያመራር ችግር ነው እዛ አመራሩ አካባቢ ላይ ከላይ ጀምሮ እስከ ጫፍ አንድ ናቸው ለጊዜው ስም መጥቀስ ምናልባት አያስፈልግም ይሁን እንጂ አመራር ላይ ካሉት ውስጥ ችግር አለ ይሄ በዚህ ጉዳይ ላይ የሚታመዋሉ እና ጉዳያቸው አይደለም አይ ቲንክ ኢምፕሊሲትሊ በቀጥታ መመሪያ ተላልፏል እስከ መጨረሻ ድረስ ልታዋርዷቸው የሚባል ነገር አለ እንግዲህ ይሄ ደግሞ ምንድነው እንግዲህ ገና ወደፊት ሰብስታንሼትም ማድረገው ምንድነው ይሄን የሚያደርጉት እንደማንኛውም ሰው ለናገርና የተወሰነን በሄረሰብ ያወጡና ነው እና የማዋረጃም ዘዴ ነው ያንን ህብረተሰብ ላይ ለምሳሌ ብዙ ጊዜ የሚጠላ አማራ ነው በልንገዴ አይደለም ሰላማ ነው ለምን እንደሆነ አላቅም ግን ያንን እንትን ይጠቀሙበታል ያን ጥላቻ የመረረ ከመሆኑ የተነሳ ያ ህዝብ መራባት የሚለበትም የማዋረድ ነገር ነው የማሳነስ ነገር ነው አፍረተ ስጋ አካባቢ ላይ ማለት በባህሉ እንግዲህ በጣም የማዋረጃ ቦታ የማሸማቀቂያ ነው ብለው ስለሚገምቱ ግን የወራዳነት ነው በእኛ አስተያየት እና ሰው ከዛ ወጥቶ እንትን እንዳይሆን ነው አክቲቭ አይሆንም ነው እሱ አይ ፖተንሲው የመራባት ብቻ ሳይሆን የጭንቅላትም ሀዘን የማንቀሳቀስ የመዋጋት የመርባት እና ሞቢላይዝ የማድረግ ችሎታውን የምንትን ማለት ነው የመሰለብ ነገር መሰለብ ነው ዶክተር ያጣጫው አስለብ ነው አዎ
ዶክተር ወደ ሁለተኛው ጥያቄያችን እንሂድ የኢትዮጵያ ወቅታዊ ሁኔታ ሶስት ጥያቄዎች ነው ዛሬ እናንሸራሽረው ብያለሁ ወደ መጨረሻው ስለ ዶክተር አብይ $1 ጥያቄ እንመጣለን አሁን ሁለተኛውን ጥያቄ ለማንሳት እንፈልገው አንዳንድ ድርጅቶች በተለይ ኦነግ አሁን በግልጽ ያደረገው በሰላም ገብቶ መጨረሻ ላይ መሳሪያ ታጥቆ ህዝብ በማሸበር ላይ ነው እንደምንሰማው ከሆነ እንዳውም አልፎ ተርፎ የመንግስት ወታደር አካባቢ መስፈር የለበትም ነፃ ወጣ ነው አካባቢ ያለ ወዘተ ማለት ጀምሯል። ከዚህ በጣም የሚያናድደው ደግሞ ወይንም ደግሞ የሚያሳዝነው አዲስ አበባ መሃል ከተማ ላይ ቁጭ ብለው የመንግስት የሀገሪቱ ዋና ከተማ ላይ ቁጭ ብለው መንግስት የሆቴል እየከፈለ እንደምንሰማው ከሆነ ጭራሽ በመንግስት ላይ ጦር አውጀናል ብሎ ሚል የምንድነው የነጻዎች ድርጅት እኔ ባለም ላይ ያለ አይመስለኝም ኢትዮጵያ ብቻ ነው። እንዴት እንዲህ ሊሆን ቻለ? ዶክተር አብይ አማካሪዎቻቸው የኦነግ ሰዎች ናቸው ማለት ነው ወይስ ፍርሃታቸው ነው ወይስ ህዝብ ከኔ ጋር አይደለም ብለው ነው? እንዲህ አይነት ከህግ ውጭ የሆነ ነገር ሲሰራ ዝም ብለው የሚያዩት። ሁለተኛ እኛ እስከምናቀው ድረስ ዶክተር አብይ የኢትዮጵያ መሪና ጠቅላይ ሚኒስቴር ናቸው። ሚሊተሪው ፖሊሱ ሁሉ በእሳቸው ቁጥጥር ስር ነው ያለው። ለምንድን ነው ህግ ማስከበር ያልቻሉት ወይስ ያልፈለጉት? እኛ እስከምናቀው ህግ ማስከበር የአንድ የመንግስት መሪ ዋና ኃላፊነት ነው። ህግ ማስከበር ስንል የህዝቡን ደህንነት የሀገሪቱን ጸጥታ ለማስከበር ማንኛውንም መሳሪያ በህጋዊ መንገድ መጠቀም መቻል አለባቸው የሚል ነው ያለን አስተሳሰብ። ህጋዊ ስንል ሰይፍንም ይመለከታል። ምክንያቱም ብዙ ጊዜ ስለ ህግ እንትኖች ላይ ስናይ ምንድነው ሰይፍ አለ ሚዛን አለ የህግ ደግሞ ፈራጇ ፊቷ አይኗ የተሸፈነ ነው ለምን እንዳታዳላ ተብሎ። እነዚህ ናቸው የህግ ምልክቶች። ሰይፉን የግድ በማንኛውም ጊዜ ይጠቀሙ ማለታችን አይደለም፣ ግን ህጉን የማያከብር ኃይል ሲመጣ ያንድ አገር መንግስት ህጉን የሚያስከብረው በሰይፉ ነው። ይሄን እንዴት ምን ይሉታል እርስዎ?
እኔ እንደ ማንኛውም ኢትዮጵያዊ ብቻ ሳይሆን ውጭ ሀገር ያለ የፖለቲካ ተንታኞች ፈርብሪላን ነው የሚለው ትንሽ ግራ ተጋብቻለሁ። በቆንጆ መልስ ልሰጠው ማልችለው አርቲኩሌት ማድረግ ከሚያስቸግረኝ አንዱ የዚህ ኦኤልኤፍ እና መንግስት አካባቢ ያሉ ፍለርቲንግን በለው ይሄ መሞዳሞድ ነው የሚባለው በአራዳ ቋንቋ ሊገባኝ ያልቻለ ነገር ነው። ግን ያም ሆኖ ግን አናላይዝ ለማድረግ ሞክሬያለሁ። ምንድነው አንደኛው ይመስለኛው ኦኤልኤፍ አካባቢ የተወሰነ ድጋፍ አለ ከሚል በተለይ ወለጋ አካባቢ እና ባሌ አካባቢ የተወሰኑ አካባቢዎች ምስራቅ ሐረርጌም ከሚል ይህንን ክራሽ ማድረግ ኦኤልኤፍ ክራሽ ማድረግ አቅቶ ሳይሆን እንዲሁ ዝም ብዬ ግን እንደ ሃይፖቴሲስ ነው። ምናልባት እሱን ክራሽ በማድረግበት ጊዜ አብሮ የሚከተል የህዝብ እንትን ድጋፍ ማጣት ማነስ ከሚል የሚደረግ ይመስላል። አንዱ እስቲ ቆይ በኃይል ሳይሆን የእሳቸው እንግዲህ አቀራረባ የጠቅላይ ሚኒስትሩ እና አቅራቢያቸው ያሉት በፍቅር በምንድነው እሱ ይሄ በመደመር ከሚሉት ብዙዎቹ ናይቭ ከሆኑ አስተሳሰብ የመነጩ ቀናነት ቢኖራቸው ዝም ብሎ እንሸው ነው ኃይል የለውም ኦኤልኤፍ አዘ ኢንስቲትዩሽን አዘ ተቋም እንደ ተቋም ኃይል የለውም እኮ ወታደሩም ኃይል እኮ እየተጋነነ እኮ ነው እንዲሁ ረብሻ የሽፍት አስራ ነው እየሰሩ ያሉት እና እንዲህ ለኢትዮጵያን የሚያክል ከመቶ ሚሊየን ህዝብ የሚወክል መከላከያ ያላት ኃይል እነሱን በሳምንት ውስጥ ማድቀቅ አቅቷቸው አይደለም የማያዳግም እርምጃ ለመውሰድ የሚያቀፍ ነገር ያላል መሰለኝም። እንግዲህ አሁንም ዝም ብሎ እስቲ ቆይ ይረግባል ከሚል ይመስለኛል። ሌላው ትልቁ ዓለሞች አለ ሁሉ በተለያዩ ዜናዎች ሰምተነው እንደውም በቀደም ለታማ እንደሆነ ፈረንሳዊ ራፌል ሂሳፎ ላይ የሚገርም ነው። አንድ መንግስት ቀድሞ ጠላት የነበረውን አሁንም ጠላት የሆነውን ቦታ እየያዘ ካፕቸር እያደረገ የሚመጣን ኃይል ኢንተርቴን የሚያደርግ ቡና አብሮ የሚጠጣ ሻይ የሚጠጣ ከተማ ደግሞ አሁን ቅድም እንዳልከው አመራሮቹ በእኛ ወጪ ማለት ነው ግብር ከፋዮች ወጪ ሆቴል እየተስተናገዱ እንደሆነ ይታወቃል። ይሄ ሁላችንም ግራ ያጋባን ነገር ነው። ግን በበጎ መልኩ ካየ ነው እንግዲህ ይሄ በጀመሩት እሳቸው በጀመሩት መልክ ቀስ ብሎ አሸንፈዋለሁ የሚል መተዋለው ከሚል ሊሆን ይችላል። ግን በመካከሉ ያለቀውን ህዝብ ደግሞ ስትመለከተው የተያዙትን ቦታዎች እጅግ የሚያስፈራ ነገር ነው። አሁንም እንግዲህ ተስፋ ምና አንዱ ሌላው ምንድነው አስመራ ውል በተደረገበት ጊዜ ተናመሰለኝ
አቶ ለማ
መሰለኝ አው እዛ ላይ ምንድነው እሱ አንተ ይሄን አልኳን ያና ለሚባለው ነገር ምንድነው እስቲ ጽሁፉን ይስጡን እስቲ ምንድነው የተደረደሩበት መረጃ እንዴ ነው እንዴ አይደለም የሚባባል የተለያየ version ይሰጣል እዛ ላይ ተዋውሉት ነገር አለ። ውጪ ግን በተለያየ ሚዲያ የለፈ ማላፊው የሚሰጠው version አለ። በጣም ይፎክራል በጣም ከስርዓት ውጪ የሆነ የማስፈራራት ነገር ነው በኢትዮጵያ ላይ እና ይሄን እስከመቼ ቶለሬት ማድረግ እንደሚቻል አይገባኝም። አይ ሆፕ እኔ በቅርቡ ትልቅ የማይዳግም ወጋ እንደምወስድ አስባለሁኝ። ሌላው ቀድም ያነሳው ነገር ምንድነው እንግዲህ ውስጥም ኃይሎች ይኖራሉ። ያ አካባቢ የተለያዩ የኦሮሞ ድርጅቶች አሉ። የተለያዩ የኦሮሞ ድርጅቶች አካባቢ ያለውን የውስጥ መስተሳሰር ገና ቀስ ብሎ ኤክስፕሊኬት የሚደረግ ነገር ነው እና ከዚህና ከዛ የሚተላለፉ ኢንፎርሜሽኖች ይኖራሉ። ግን እኔ አግራ የሚገባኝ ነገር ኦኤልኤፍ ራሱ ምንድነው የሚፈልገው ነው የምትለው በአንድ በኩል ከዛው አካባቢ መጡ ልጆች ወርቅ የሆኑ ልጆች ናቸው ኢትዮጵያን ያስተዳደሩ ያሉት። የኦሮሞ መብት እንደማንኛውም መብት ከመቼውም ጊዜ በበለጠ እየተከበረ ያለበት ሪፕሬዘንቴሽን በሹመትም ላይ በተለያዩ መልኮች እንኳን አሁን አንዳንድ ምልክቶች ሲታይ ኦሮሞ ቋንቋም ሆነ ኦሮሞ ህዝብ ብዙ ቦታዎች ላይ ነው ጎልቶ የሚታይበት ሁኔታ ላይ ነው ያለው እና ምንድን ነው የሚፈለገው ነው።
ዶክተር ግርማ በመሃል ልግባና አሁን ያልከው በተመለከተ እንዳጋጣሚ ሆኖ ትናንትንም ላካፍልህ ያየሁትን ትናንትንም ለመጀመሪያ ጊዜ በ27 አመት ነው መሰለኝ ሲከበር የብሔር ብሔረሰቦች ተብሎ ስቶክሆልም ተገኝቼ ነበር ንግግር ማድረግ ያለው ይመስለኝን እዛ ላይ ያየሁት ኩራት ነው የተሰማኝ። እውነት ለመናገር በጣም ኩራት ነው የተሰማኝ። የተለያዩ ብሔር ብሔረሰቦችን አይቻለው ባንድ ላይ ሆኖ ኢትዮጵያ ሲሉ የኦሮሞ ኢንተሌክቹዋሎችንም ንግግር ሲያደርጉ አዳምጫለሁ። እነሱ የሚሉት ምንድነው የኢትዮጵያ ህዝብ እርስ በርሱ ተጣልቶ አያውቅም። በንግግር የሰማሁት ነው ሲናገሩ ኤሊቶች ናቸው የሚያባሉን እኛ ኢትዮጵያኖች መብታችን ተከብሮ የአማራው የኦሮሞው የወላይታው የጉራጌው የሐደሬው የአፋሩ ባንድ ላይ መኖር እንችላለን የኦሮሞ ልጆች ይወጡ ይሄን የተናገሩት። ይሄንን ስሰማና ሳይ ኩራት ነው የሚሰማኝ። ማን ነው ይሄንን ችግር የሚፈጥረው? ህዝቡ እንደዚህ የሚል ከሆነ ማን ነው? ለምንስ ነው እንዲህ አይነቱን ችግር የሚፈጥሩት? ዝም ብለው የሚታዩበት ምክንያት አንተን እርሶ እንዳሉት ምናልባት ቆይ በትግስት እስቲ ይመለሳሉ እስቲ ይገባቸዋል ነገር እያሉ ሊሆን ይችላል እነ ዶክተር አቢ ብለውኛል ነው እኛም ምን ገምተው ይሄ ነው። ግን ችግሩ በመሃል የሚያልቀው የሚሸበረው የሚባረረው ህዝብ ማን ይዳኘው? ያ ነው ያንድ ሀገር መሪ ደግሞ ትልቁ ኃላፊነት የህዝቡን ጸጥታና ደህንነት ማስጠበቅ ነው። በየቀኑ ይሄን ያህል ሞተ ይሄን ያህል ሚሊዮን በአፍሪካ እኮ ነው በአፍሪካ አይደለም በአለም ላይ ኢትዮጵያ ነች አንደኛ በአገር ውስጥ ስደተኞች ብዛት 1 ሚሊዮን ገደማ የሚደርሱ ኦሮሞዎች ከሶማሌ ቦርደር አካባቢ ተባረዋል። በብዙ መቶች የሚቆጠሩ የአማራ ወገኖቻችን ከተለያዩ ቦታዎች ይገደላሉ ይባረራሉ። እንዲህ አይነቱን እርምጃ ቆይስት ይያሉ መልቀቁ እቺ ጥሬ ካደረች አትቆረጥምም እንዳይመጣ እንዳውም ሰሞኑን የውጭ ጉዳይ ምንድነው የማስተዋቂያ ምናምን ተወካይ ነኝ የሚለው ነጻ ወጣናቸው አከባቢዎች የኛ ናቸው የመንግስት ወታደር ዛ አከባቢ ሰፈረብን ወዘተ ማለት ጀምሯል። እንግዲህ ምን ያህል የልብ ልብ እንደተሰማቸው ነው የሚያሳየው። በሌላ በኩል ደግሞ እርሶም እንዳሉት በግምት ዶክተር አብይም እንደሚሉት እንደነ ሌንጮ ባቲ መሰሉኛሉት የኦሮሞ ህዝብ ምንድነው ከዚህ በላይ የሚያስፈልገው ነገር የሚፈልገውን አገኝቷል በኩልነት መኖር ኢትዮጵያ ውስጥ እንደሚችል እና በይን ከመደገፍ ውጪ ሌላ አማራጭ የለውም ብሏል። አሁን አንዳንድ ጽፎች ምን ያያለን የኦሮሞ ኢንተሌክቹዋሎች የሚጽፉት እና በይን የማይደግፈው ኦሮሞ ይሄ ለኦሮሞ ህዝብ ቆም አይደለም ማለት ጀምረዋል። እውነቱ መውጣት አለበት። ይሄ ነገር ምንድነው ራሱ ኦኤልኤፍ የሚፈልገው ለብዙዎች ኦሮሞዎች አሁን እኔ እንደሚገባኝ ግራ የሚያጋባ ይመስለኝ ምንድነው የሚፈልገው ኦኤልኤፍ ኢትዮጵያ ውስጥ
እንግዲህ እኔ እንደሚመስለኝ ከፍተኛ የሆነ የህዝብ ድጋፍ ያለው ኃይል አይደለም ኦኤልኤፍ። ምናልባት የተደናበሩ የህብረተሰብ ክፍሎች ባለው ፕሮፓጋንዳ በሚረጨው ፕሮፓጋንዳ የድሮ ፕሮፓጋንዳ ነው እንግዲህ ትግሉን እኛ ካየር ነው ክሬዲት ለመውሰድ የሚፈልጉት ነገር አለ በእኛ አማካኝነት ነው ቄሮሊ የተደራጀው የሚል በቂ ክሬዲት አላገኘንም ከሚልም ሊሆን ይችላል። ለእኝነት አለ ቀድሞውንም ሲጀምር በጥፋት በቫዮለንስ ነው እንግዲህ ኦሮሞ ሊበሬሽን ፍሮንት ሲል ራሱ ኦሮሞን ነጻ እናወጣለን ነው እና በኃይል ይህንን የሚፈልጉትን ነገር ለማከናወን የተዘጋጀ ኃይል ነው እና መሳሪያ አለው ነበረው። በተለያየ አሁን ሀገር ውስጥም ደግሞ ፊት እንኳን ሀገር ቤት እንኳን ይዘው አልገቡም። እዛ ከገቡ በኋላ ያገኙት እንትን አለ የተደበቁ መሳሪያዎች አሉ እና ልክ ወዲያና ወዲህ በጣም አይሶሌትድ በሆኑ ቦታዎች ላይ የሚንቀሳቀሱ የሽፍት አይነት እንቅስቃሴዎችን በዛ አማካኝነት የተደራጁ ኃይሎች ናቸው። እጅግ የሆነ መሳሪያ ኖሯቸው አይደለም። እንዲሁም የኢትዮጵያ መንግስት ወታደር ንብረት እየዘረፉ ነው። ፖሊስ ጣቢያን እየወረሩ ነው መሳሪያም ሊያገኙ ይቻሉበት እና ይህን ያህል የተጠናከረ ኃይል የላቸውም። በሚሊተሪ የግፍ አለ። ጨካኞች ናቸው። ምረት የሌለው አይነት አገዳደል ነው የሚገሉ ምንም የሚያስሩትም የሚፈጽሙት ነገር ለየት ያለ የአውሬ ክምችት ይመስለኛል ኦኤልኤፍ ተዋጊዎቹ። እና ትልቁ ችግር ምንድን ነው? አንደኛው ህዝቡ ጋር አይደለም። እነዚህም ደግሞ ተዋጊዎቹንም ሪሃብሊቴት ማድረግ ይቻላል። ወጣቶች ናቸው። ትልቁ ችግር ያለው እነዚህ ሽማግሌዎቹ ናቸው። እነሱን ኮንቴን ማድረግ ካልተቻለ እነሱም ፕሮፌሰር መስፍን ወልደማርያም እንዳሉት አንድ ቪላ ውስጥ
ሰብስቦ ምግብ እያበሉ ማስቀመጥ ብለዋል። ዶክተር ግርማ ምንድነው እሱ አንዳንድ ጸሐፊዎችም አይ እነዚህ ሽማግሌዎችን ወደ መቄዶንያ ይላኩ የሚሉ አሉ። ግን ምን በወጣው መቄዶንያስ እነዚህን የሚችለው? ለማንኛውም የመጨረሻውን አርስታችን እንወያይበት የዶክተር አብይ የአንድ ዶላር። ከዛ በፊት የዶክተር አብይን ንግግር ላሰማዎትና በዛ ላይ ይተቹት።
ጊት ያልተደገፈ ፍላጎት ሲያመው ህልም ሳይሆን የቀን ቅዠት ነው። 3 ሚሊዮን ዲያስፖራ እንዳለን ገምተን በቀን 1 ዶላር ብንጠይቅም እስካሁን ማዋጣት የቻሉ 2800 አይበልጡም።
ኦኬ።
ያልተገለጠ ጩኸት ሀገርን ስለማይገነባ በማድረግ እንደነገርኩ በዚህ አጋጣሚ
በደቂቃናት
ያው
አይደለ? አዎ። ግድ የለም መከታተል እንችላለን። አዎ።
ኦኬ ምንድነው የሚሉት?
አው
3 ሚሊዮን የሚደርስ ዳያስፖራ አለን ብለው ራስዎ አነጋገሩ ደስ ያኮራኛል። 3 ሚሊዮን ዳያስፖራ የኛ ነው ብለን አለን ብለን 1 ዶላር በቀን ስጡን ስንላቸው እስካሁን ድረስ ያዋጡት 2800 አይሞሉም ብለዋል። እኔ እንኳን ዛሬ ጧት ገብቻ አይቼ ነበር ትናንት የራሴን ድርሻ አስከፍል የወር መውጫዬን 3500 ደርሶ ነበር። ዛሬ ወደ 3800 ነው ምናም ደርሶ አልመሰለኝ። በነገራችን ላይ የስዊድንን ዛሬ ጧት አይቻለሁ። 91 ኢትዮጵያኖችና ትውልደ ኢትዮጵያኖች ናቸው ከስዊድን። እያንዳንዱ ሪፖርት አለ። ምንድነው አንድ ብር ማዋጣት ያቃተን? እንደ መስጠት እኮ የሚያኮራ የሚያስደስት ነገር የለም። መለመን ነው የሚያስጠላ። መስጠት ያኮራል ያስደስታል ያውም ደሞ ምን ሰጠው ለራሳችን ነው ለሌላ ሰው አይደለም ለወገናችን ነው ምንድነው እንዴ 3 ሚሊዮን አለን ሲሉ አያኮራውትም አለን የኛ ነው ሲሉ
ኦኬ እኔ ግን ትንሽ ያው መቼም አወያ አይደለሁኝ ወሰብሰብ አድርጌ ነው ነገሩን ማየው እንዴ
ስትሬት ለዚህም ነው እኛ የምጠይቅ ነው
አው አንደኛ 3 ሚሊዮን አለ ሲባል 3 ሚሊዮን በሙሉ አቀም አለው ይከፍላል የሚለው ነገር ራሱ አንድ ጥያቄ ውስጥ ከተዋለው ምን ያሉ ነው መከፈል የሚችለው ነው መከፈል ቢፈልገው እሺ እንዶ መከፈል የሚችለው ካፓሲቲ አለው መከፈል ጀምሮ 300 ሺህ ልንል ይችላል 250 ሺህ ኦኬ መከፈል የሚችል ምንም ችግር የለበት ግን አሁን ምንድነው በተለያየ መልኩ ነው የሚያው አንደኛ ይሄ የተለመደ ነገር አይደለም አሁን ለጊዜው የህዝቡ የመሰሰት ያለ መስጠት ብቻ አድርገን ሪዲዩስ ለማድረግ ያስቸግረኛል አሁን ይሄ እንትን ለጊዜው አብስትራክት ነው አሜሪካ ነው ያለው ነው አይደለም ፈንዱ ፈንዱ እና በቦርድ የሚተዳደር ነው እነሱ ራሳቸው በጣም አልተደራጁም እኮ ቢያንስ 3 ወር የሚፈጅ ፕሮሰስ ነው እንኳን እነሱ አሁን ስዊድን ውስጥ ለኢዲኤል ፈረኒንግ ለኛ ለማህበራችን የሳብሳጥን ለመክፈት እንኳን ምን ያህል እንዳሰቃዩን የምናቀው ነገር ነው 3 ወር ሊፈጅ ይችላል ይሄ ህጋዊ ማለት ከዚህ ከምንድነው ሆም ሴኩሪቲ ጋር ይገናኝና ይሄ ቴሮሪዝም ምናምን ከሚላኳያ ራሱ ፈንዱን የኛን አካውንታችንን እንኳን የማህበራችንን አካውንት ለይተቦር ያካባቢ ላይ ለመክፈት ስዊድ ባንክ አሰቃይቶናል እስካሁን አሰቃየናል ምንድነው እንግዲህ ያንዳንዱ ገንዘብ ለምን ዲፐርፐዝ ነው ተጠቀመው ከዛ ያው ከሴኩሪቲ አኳያ ነው እንግዲህ ከቴሮሪዝም ጋር የተገናኘ ህግ አዲስ የመጣ ህግ አለ ሌላ ሁለተኛው ደግሞ ራሱ ገንዘቡ በትክክል ለሚደርሰው ሰው ይደርሰዋል የሚል የባንኮች አሰራር አለ ሴኩሪቲ ኦፍ ሴኩሪቲ አሰራሮች እሱ ራሱን ያቆይ እንትን ይላል ሁለተኛው ደግሞ ማናቸው እነዚህ ዛ ቦርድ ውስጥ የሚቀመጡ ሰዎች የትረስት ፈንድን የሚያስተዳድሩ ሰዎች ያ ገንዘብ በትክክል ይሄዳሉ የሚል እንግዲህ ኢትዮጵያዊ ራሱ ለጊዜው ልማት ስለሌለው በዚህ አይነት መልክ ማለት ብዙ ጊዜ ኢትዮጵያ ባህላችን ምን ነው ቤተክርስቲያን አካባቢ ገንዘብ እናሰባሰብ ሲባል ይሄ በለት በተዘጋጁ በመናያቸው በአይናችን በመናያቸው ላይ ህዝቡ አይሳሳም እውነት ለማናገር ቸር ህዝብ ነው በቀጥታ ሲያየው ማለት ነው አሁን እነዚህ ሰዎች እስር ቤት የወጡት ልጆች ውስጥ አንዱ ላንዱ ልጅ የተዋጣውን ገንዘብ ታስታውሳላችሁ አይደል ወደ 80 ሺህ ደን የተባለው 100 ሺህ አካባቢ ከተሰቃዩት ልጆች ውስጥ እንትን ሰውነቱ ፓንት ምን ፓራፕሌጂክ ላይ ሆነው እና ህዝቡ ልጁን ያየዋል አየህ በሽተኛውን ያየዋል ኮንክሪት በቀጥታ ልክ ብሩ ሰውዬው ጋር እንደሚደርስ ሆኖ ነው የሚታየው ይሄኛው ለጊዜው እኔ እንግዲህ ራሴ አስተሳሰብ ምንድነው አብስትራክት ነው ይሄ ፈንድ የሚባለው አሁን ፈንድ የምታደርገው ምን መንግስትን ነው የመንግስትን በጀት ነው ለጊዜው ህዝቡ ይመስለኛል ከዛ አስተሳሰብ ጋር ራሱ ይያላመደ ነው አንዱ የሚመስለኝ ሁለተኛ ምናልባት አሜሪካ መሆኑም ይሄ ራቅ ያለ ይመስላል መሰለኝ ምናልባት የአውሮፓ ቅርንጫፍም ደግሞ ትረስት ፈንድ ቢቋቋም ወይም ደግሞ አውስትራሊያም እንደዚህ አፍሪካም እሱም አንድ የሆነ ዘዴ ሊሆን ይችላል ሶስተኛው ደግሞ ምንድነው እንትኑ በደንብ አልተሰራም ሁለቱን ለማናገር የሶሻል ሚዲያው ስራ ይህ ስለ ትረስት ፈንዱን ምንም እንሰማው ነገር የለም በፌስቡክም በትዊተርም ብዙ አልወረደም ዜናዎችም የተለያዩ ኢትዮጵያ ሬዲዮ ጣቢያዎችም አውሮፓ ያሉት በዲያስፖራ አድማጮቻቸውን ሞቢላይዝ የሚያደርጉበት እንቅስቃሴ ገና አላደረጉም እታች አልወረደም ማለት ነው ይሄ የሞቢላይዝ የማረጉ ነገር እንዴ ሴንሲታይዝ የማረጉ ነገር አሁን አንተ እንዳልከው ብዙ ወይ ማነው እንትና ነው መሰለህ ማነው አብይን ዶክተር አብይ እንዳለው በሁለት አመት ውስጥ ምንድነው የትርፊቶቻችን በሁለት አመት ውስጥ ምናዋጣው የኢትዮጵያ የትርፊቶች ላጎች ሁሉ ያሟላል ነው ትምህርት ቤቶችን እንግዲህ ይሄ ቀላል ነገር አይደለም እኔ 300 ክራውን በወር ከፍዬ ኢትዮጵያ ትምህርት ቤቱ ችግር የለም ማለት እኮ ኢትዮጵያ ነምበር 1 ችግሯ እንደምራው ችግሯ ኮተር ቤቶች እኮ ነው ኮተር ቤቶች ነው ሳይን ናቸው ያልተማረ ህዝብ የተማረ ህዝብ አስተማማኝ ነው ለኢኮኖሚው እድገትና የሚያበረታታ ነው ሐሳቡ ግን የተታች አልወረደ የሚል ነው ሌላው ደግሞ
ዶክተር ግርማ ሰዓታችን እየደረሰ ስለሆነ አሁን ያነሱትን ሁለት ነጥቦችን በተለይ እኛም የኢትዮጵያ ድምጽ ሬዲዮም የሚያምንበት ነው አንደኛ በጣም ሴንትራላይዝድ ሆኖ አሜሪካ ውስጥ ነው ቁጭ ያለው ወደ ታች አልወረደም የሚል እምነት አለን። ሚዲያዎች በዚህ ላይ አልሰሩም የሚል እምነት አለን። እንደውም በቅርቡ ባለፈው ፕሮግራማችን ላይ የኢትዮጵያ ድምጽ ሬዲዮም ራሱ እርሶም እንዳሉት አሁን በአውሮፓ ደረጃ አልፎ ተርፎ በሀገራት ደረጃ የእንደዚህ የፈንዱ ትረስት ፈንዱ ቅርንጫፍ ቢኖረው ህዝቡ በቀጥታ የሚመርጣቸውን የሚያገኛቸውን ማይኑን ደግሞ የዛ ሐላፊ የሚሆኑትን ሰዎች ስለሚያቃቸው ይቀለዋል የሚል እምነት አለን። እና እኛም እንጀምራለን ይሄንን ከፕሮፌሰር አልጋር ብለን ሐሳብ አለን። እንደውም ይሄንን ሐሳብ በአጋጣሚ ሆኖ በታዋቂው አርቲስት ሃኒሻ ሰለሞን በተመሳሳይ ሁኔታ በፌስቡክ ላይ አውጥተዋለች። እሷም የምትለው ልክ እንደኛው በየሀገሩ እንዲህ አይነት ትረስት ፈንድ ብራንች ቢኖር ሰዎች በየሀገሩ የሚኖሩ ሰዎች እነዛን የሚመርጧቸው ወይም የሚመረጡትን ሰዎች ስለሚያውቋቸው ልክ እርስዎ እንዳሉት እምነት ሊኖር ይችላል። ለመክፈልም ሊቀላል። ሪፖርትም በየጊዜው ይቀርብላቸዋል። በተለይ ደግሞ በተጨማሪ ደግሞ የተለያዩ አገሮች ስዊድን ይሄን ያህል ደርሷል፣ ኖርዌይ ይሄን ያህል ደርሷል ወዘተ። ፖዚቲቭ የሆነ ነገር ውድድር ፖዚቲቭ የሆነ ውድድር ሲኖር ማደግ ይችላል የሚል እምነት አለ። ምክንያቱም በዚህ $1 ጥያቄ የኢትዮጵያ ድምጽ ሬዲዮ ትልቅ ተስፋ አለው። መስጠት ለወዳጅ ለራስህ ወገን መስጠት እንደሱ የሚያኮራ ነገር የለም። ዶክተር አብይ የተናገሩትን ንግግር አይ ቲንክ እርሶ የሚያውቁታል። ይቺ አንድ ደቂቃዋ በቀጥታ በእኔ ስልክ ስለሆነ ከእርሶ ጋር የምናወራው ሊሰሙት አልቻሉም። ምንድን ነው
ሰምቼዋለሁ
እንትን ነው የተሰማን ይህንን ስንሰማ የኢትዮጵያ ድምጽ ሬዲዮ አባሎች በጣም ሰቆቃ ነው የተሰማን። ሪሊ በጣም ነው ያፈርንበት፣ ተሳቀቅን። እንዴት 2800 ብቻ ይሆናል?
ማጠናቀቃችን ስለሆነ አንድ ነጥብ ለአንሳ።
ኦኬ አምስት ደቂቃ አለ።
አምቢሽናችን እጅግ በጣም ደግሞ ከፍተኛ መሆን የለበትም። ጊዜ የሚፈጅ ነገር ነው። የመዋጮ ነገር ከታሪክና ከባህል ጋር የተገናኘ ነገር ነው። ብዙ ሰዎች በአንድ ጊዜ ዝርግፍ አድርጎዳቸውን ሰጥተው መገላገል ይፈልጓል። ይሄ ሲቪላይዝድ የሆነ አሰራር በወር ከባንክ የተቆረጠ ለረጅም ጊዜ ሰስቴንብል የሆነ አሰራር በባህላችን ብዙ አልተጀመረም እና ይሄ ነገር መዳበር ያለበት ነገር ነው። ብዙ ጊዜ መዋጮ አንዴ በግርግር በኢሞሽን እየተነሳሳን የምናደርጋቸው ነገሮች አሉ። ሌላው ደግሞ ሎንግ ተርም የሆነ ሰስቴንብል የሆነ 10 ዓመት ይህን ልስራው በጎ ስራውን ለ10 ዓመት ይዤዋለሁ የሚል ባህል ገና አላዳበርንም። ኢትዮጵያ ሕዝብ በጣም ጉብዝናው ለእድርና ለቁብ ነው። እድር ላይ አይተው እንደ ሕዝቡ በጣም ቢሞት የእድር የወሯን መዋጮ ሚስ አያደርግም። እጅ ከቁጥጥር ውጭ ካልሆነ በስተቀር
የሚቀብረው ስለሚፈልግ ነው።
አዎ ማለት
እንዳያጣ፣
አዎ ለሞቱ የሚጨነቅ ነው ድሮ ይልቅ ያቺ ካለፍኩ በኋላ የትም እንዳልወድቅ በስርዓቱ ልቀበር የሚል አስተሳሰብ። ይሄ ራሱ መጠናት ያለ የሶሲዮሎጂስቶች ስርዓቱ ሊያጠኑት የሚገባ አካባቢ ነው። አሁን ከእድር ወጣ ብለን በኑሮም ላይ እያለን በምናደርገው ነገር እንዴት ነው መደሰት የምንችለው? የምናደርጋቸው ነገሮች እኮ ለቀብራችንም እኮ ተጽዕኖ ይኖረዋል፣ አስተዋጽኦ ይኖረዋል። እና ይሄ ትልቅ ላርጅ ስኬል የሆነ ዘመቻ የሚጠይቅ ነው። ይሄ ሰስቴነብል የሆነ አንድ ነገር ለረጅም ጊዜ በቆራጥነት ያለማቋረጥ ኮንቲኒስሊ የመርዳት ኮሚትመንት እንበለው ወይም መሰዋት፣ ይሄ ነው የኢትዮጵያ ውስጥ ትልቁ ችግራችን። ኮሚትድ በስሜት ግን ተከፋፍተን ብዙ ነገር መርዳት የሚችል ጎበዝ ህዝብ ነው። ያችን ስሜታዊ ነገር ላ ብናቆኛ ቴል እንደዚህ ዲስትሪቢዩት ብናረግ
ትክክል። የኢትዮጵያ ድምጽ ሬዲዮን በዚህ ያምናል። ችግራችን በአብዛኛው የኛ የኢትዮጵያኖች ችግር ብዙዎቹን ነገሮች በስሜት ነው የምንሰራው። ሰስቴይነብል የሆነ ረዘም ያለ ጊዜ የሚወስድ ሪአክቲቭ ነን እንጂ ፕሮአክቲቭ አይደለንም። በአብዛኛው አንድ ነገር ሲመጣ ወዲያው ሆሆ ብለን እናደርግና እንረሳዋለን። ይሄ ነው ደካማ ጎናችን። እንዳሉት ይሄ ነገር ረጅም ጊዜ የሚፈጅ ነው። ግን ቢሆንም ረጅም ጊዜ ለማድረግ በወር መክፈሉ ጥሩ ነው። በአንዴ የአንድ ዓመት እንኳን መክፈል ባይቻል በየወሩ ሆን ብሎ መክፈል ከተቻለ ይሄ ነገር ያግዳ ያድጋል ብለን እናምናለን። በዚህ አጋጣሚ ኢትዮጵያ ድምጽ ሬዲዮ ኢትዮጵያውያን እዚህ ሬዲዮ የምትከታተሉ ኢትዮጵያን ባለም ዙሪያ ያላችሁ በሙሉ ይሄንን ለሀገራችሁ ትንሿ ማዋጣት የምትችሉት መሆናችሁን ተገንዝባችሁ እጃችሁን ዘርጉ ይላል ዶክተር ግርማ። እጅግ በጣም እናመሰግናለን። በተለያየ ጊዜ እየደወልን ወደፊትም እንዲህ አይነት ትምርታዊ ውይይቶችን እንደምናረግ ባለሙሉ ተስፋ ነን። ለዛሬው የኢትዮጵያ ድምጽ ሬዲዮ ከፍ ያለ ምስጋና ያቀርብልዎታል። ጤና ይስጥልኝ ጌታዬ።
ጤና ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አድማጮቻችን ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ በዜናዎች ቀጥሎ ይሰማሉ። በኦሮሞ ነጻነት ግንባርና በኢትዮጵያ መንግስት ሰራዊት መካከል ውጊያ መቀጠሉ ሲነገር፣ የኦሮሞ ነጻነት ግንባር በበኩሉ ጥቃት ከተፈጸመባቸው ራሳቸው እንዲከላከሉ ትዕዛዝ መስጠቱን አስታውቋል። ሰሞኑን የኦሮሞ ዴሞክራሲያዊ ፓርቲ ያወጣው መግለጫም የጦርነት አዋጅ ነው ያሉት የድርጅቱ ሊቀመንበር አቶ ዳውድ ኢብሳ የመንግስት ሰራዊት ሰሞኑን ተገቢ ያልሆነ እንቅስቃሴ በማድረግ ላይ ነው ሲሉ ተናግረዋል። አዲስ አበባ በሚገኘውና በቅርቡ በመንግስት በተሰጣቸው ጽፈት ቤት መግለጫ የሰጡት አቶ ዳውድ ኢብሳ ሰሞኑን ዶክተር ገዳን ጨምሮ የተወሰኑ የኦነግ አባላት ከድርጅቱ ጽፈት ቤት መያዛቸውን ገልጸዋል። የኦሮሞ ነጻነት ግንባር ኦነግ በኢትዮጵያ ውስጥ ከ8 ወራት በፊት የመጣውን ለውጥ ተከትሎ በድርድር ወደ ሀገር ቤት ከገባ 4 ወር ያስቆጠረው የኦሮሞ ነጻነት ግንባር ከመንግስት ጋር ግጭት ውስጥ መግባቱን በይፋ አስታውቋል። የግንባሩ ሊቀመንበር አቶ ዳውድ ኢብሳ ሰሞኑን አዲስ አበባ የኦነግ ጽፈት ቤት ውስጥ በሰጡት መግለጫ ከፍተኛ የሆነ የመንግስት ሰራዊት በባሌ፣ በጉጂና በወለጋ ተገቢ ያልሆነ እንቅስቃሴ እያደረገ ነው ብለዋል። በኢትዮጵያ ከወሰንና ከማንነት ጋር የተያዙ ችግሮችን በዘላቂነት ለመፍታት በሚል የተዘጋጀው ረቂቅ አዋጅ በፓርላማ ጸድቋል። በ33 ተቃውሞ የጸደቀው ይህ አዋጅ እንዳይጸድቅ 10 የህዝባዊ ወያኔ ሓርነት ትግራይ የፓርላማ አባላት በፊርማ አስቀድመው ጥያቄ አቅርበዋል። ጥያቄያቸውም አዋጁ ህገ መንግስቱን ይጻረራል የሚል ሲሆን፣ የህግ ባለሙያዎች እንደሚሉት ኮሚሽኑ የማማከር እንጂ የመወሰን ስልጣን ስለሌለው ህገ መንግስቱን አይጻረርም በማለት ሞግተዋል። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ለማቋቋም የወጣ አዋጅ በሚል ሰሞኑን ለፓርላማው የቀረበው አዋጅ ኮሚሽኑ ለጠቅላይ ሚኒስትሩ፣ ለህዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት ጥናቱን ምክረ ሀሳቡን እንደሚያቀርብ ያስረዳል። ኮሚሽኑ ከማንነት ጋር ተያይዘው የሚነሱ ጥያቄዎችን፣ የክልል የዞንና የወረዳ አስተዳደር ጥያቄዎችን ሳይንሳዊ በሆነ ጥናት የሚመለከታቸውን ሁሉ በማሳተፍ ምክረ ሀሳብ እንዲያቀርብ ስልጣን እንደተሰጠው ተዘግቧል። በተለያዩ የትግራይ እስር ቤቶች የራያ ተወላጆች ሰቆቃ እየተፈጸመባቸው እንደሆነ ተገለጸ። በተለያዩ የትግራይ እስር ቤቶች ከ750 በላይ የራያ ተወላጆች ሰቆቃ እየተፈጸመባቸው መሆኑ ተዘግቧል። የራያ የማንነት ጥያቄ ኮሚቴ በተለይ ለኢሳት እንደገለጸው ተቃውሞ ከተነሳበት ከጥቅምት ወር መጀመሪያ አንስቶ እስካሁን ድረስ በተወሰደ ጅምላ እስር ከ761 በላይ የራያ ተወላጆች ታስረው በአራት የትግራይ እስር ቤቶች ውስጥ እንደሚገኙ ተናግረዋል። ላለፉት አመታት በአማራ ክልል ሲንቀሳቀሱ የቆዩት አርበኛ ታጋይ መሳፍንት ከፍተኛ አቀባበል እንደተደረገላቸው ገለጹ። በተለይ አርበኛ መሳፍንት ከእሳት ጋር ባደረጉት ቆይታ እንደተናገሩት የህዝብ ስሜት የከፈሉት መስዋዕትነት ዋጋ እንዳለው ያሳየ ሆኗል ብለዋል። ከ250 ጦራቸው ጋር ከጎንደር በኋላ ወደ ባህር ዳር የገቡት አርበኛ መሳፍንት ተስፉ ነጻነትና ፍትህ እስኪረጋገጥ በትግላቸው እንደሚቀጥሉን ገልጸዋል። ከመንግስት ጋር ስምምነት ላይ ደረሱባቸው ጉዳዮች ወደፊት በዝርዝር እንደሚገልጹና አሁን ባለው ለውጥ ተስፋ እንደሚያደርጉም ተናግረዋል። ከ2008 ዓመት ምህረት ጀምሮ በቤቴ ጫካ ኑሯቸው ትግል መሆኑን ተዘግቧል። በኦሮሚያ ክልል ጉጂ ዞን ብርጭኖ በሚጓዙ የኢትዮጵያ ንግድ ባንክ ሁለት ተሽከርካሪዎች ላይ በተፈጸመ ጥቃት ሁለት የመከላከያ ሰራዊት አባላት ጨምሮ 3 ሰዎች መገደላቸው ተዘግቧል። ባልታወቁ ታጣቂዎች በተፈጸመው ጥቃት አንደኛው ተሽከርካሪ ሙሉ በሙሉ መውደሙ ተዘግቧል። ተሽከርካሪዎቹ 6.8 ሚሊዮን ብር ይዘው ሻኪሶ ንግድ ባንክ ቅርንጫፍ ለማድረስ እያመሩ እንደነበር ታውቋል። ሻኪሶ ከተማ ለመድረስ 20 ኪሎ ሜትር ሲቀራቸው ጥቃቱ መፈጸሙ የተገለጸ ሲሆን ብሩን የጫነው አንደኛው ተሽከርካሪ አምልጦ ሻኪሶ በመግባት ገንዘቡን ማስረከቡን መረጃዎች አመልክተዋል። የኢትዮጵያ ንግድ ባንክ የዲላ ቅርንጫፍ የኦፕሬሽን ክፍል ኃላፊ አቶ አብዱል ፈታ አብራር እንደገለጹት ጥቃቱ የተፈጸመው ሰሞኑን ነው። በአማራ ክልል ሶስት ቦታዎች በወታደራዊ ስልጠና ሲሰጥባቸው የቆዩ 3 ቀበሌዎችን በቁጥጥር ስር መዋሉን የአማራ ክልል መንግስት ኮሚኒኬሽን ቢሮ አስታውቋል። ላለፉት 3 ዓመታት ከክልሉ መንግስት ቁጥጥር ውጪ ሆነው በቆዩት ጉባኤ፣ ጀጀቤት፣ ሌንጫና መቀበት ሰኙ ቀበሌዎች የቀማንት ጥያቄ በጉልበት ለመፍታት በሚፈልጉ ኃይሎች አማካኝነት የተደራጀው ወታደራዊ ስልጠና ሲሰጥባቸው መቆየቱን የኮሙኒኬሽን ቢሮ አስታውቋል። የአማራ ክልል የሰላምና ደህንነት ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ እነዚህ ቀበሌዎች ከክልሉ መንግስት ቁጥጥር ውጭ ሆነው ወታደራዊ ስልጠና ሲሰጥባቸው እንደነበር በቅርቡ መግለጻቸው ይታወሳል። በቤንሻንጉል መንገደኞችን አሳፍሮ በነበረ ተሽከርካሪ ላይ በተጠመደ የቦምብ ጥቃት 10 ሰዎች ተገለዋል። መንገድ ላይ የተቀበረው ቦምብ ፈንድቶ ነው። በርካታ ሰዎችም መቁሰላቸው ተነግሯል። ቦምቡን ያጠመደው አካል ማን እንደሆነ አለመታወቁም ተዘግቧል። የቤንሻንጉል ክልል ፖሊስ ኮሚሽን ሳይፈዲን ሃሩ እንደገለጹት ከሶሳ ከተማ ወደ ቶንጎ ሲጓዝ በነበረ መለስተኛ የህዝብ ማመላለሻ ተሽከርካሪ ላይ ተጠመደ የቦምብ ጥቃት ከ10 ሰዎች በላይ መግደሉን ተናግረዋል። ጥቃቱ የተሰነዘረው በተጠመደ ቦምብ በመሆኑ ቢገለጽም የአጥማጆቹ ማንነት ግን እየተጣራ ይገኛል ብለዋል። በጥቃቱ በርካታ ሰዎች መቁሰላቸው ነው የተገለጸው። ቁስለኞቹ በቤጊ ሆስፒታል በመታከም ላይ መሆናቸውን ኮሚሽነሩ ገልጸዋል። በመጨረሻም ከ33 ዓመት በኋላ ወደ ሀገሩ የተመለሰውና ከቅርብ ጊዜያት ወዲህ የአማራ ድምጽ ሬዲዮ አናዘጋጅ የነበረው ደምስ በለጠ በድንገት አዲስ አበባ ላይ ማረፉ ተዘግቧል። የሳምንቱ አበይት ዜናዎች በዚህ ተጠናቀዋል። መልካም ቆይታ።
ሀገራችን ባህል የነሙሴ ሀገር የሰው ልጅ መገኛ በራሱ የተሟላ አነበረ እንደኛ በክፋት ላይ ክፋት በጥፋት ላይ ጥፋት በችግር ላይ ችግር በስተት ላይ ስተት በስደት ላይ ስደት እንዲህ ከሆነ እንዲህ ከሆነ ታሪክ ይፍረድ እውነት ይፍረድ
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ እንግዲህ አሁን መስመራችንን የስልክ መስመራችንን ወደ ኢትዮጵያ ዙረን አንድ ግዳ ከኛ ጋር ይገኛሉ። እንግዳችን አቶ አምዶም ገብረስላሴ ናቸው። አቶ አምዶም ከኛ ጋር ነው ተናስተልኝ በቅድሚያ። ሃሎ
ሃሎ
ሃሎ ይሰማዎታል አቶ አምዶም?
ይሰማል።
በጣም ቆንጆ። ተናስተልኝ አቶ አምዶም በቅድሚያ በዚህ ባጭር ጊዜ ውስጥ ከኛ ጋር ውይይት ለማድረግ ፈቃደኛ በመሆኑ በኢትዮጵያ ድምጽ ሬዲዮ አድማጮችና በሰራተኞቹ ስም ከፍ ያለ ምስጋናን አቀርብልዎታለሁ። አቶ አምዶም ባጭር ጊዜ ውስጥ በኢትዮጵያኖች መካከል እጅግ በጣም ታዋቂ ሆነዋል። ይሄም የሆኑበት ምክንያት መቀሌ በተደረገው ዩኒቨርሲቲ በተደረገው ስብሰባ ላይ እና አቦይ ጻሃዬ እና ሌሎቹም ንግግር ሲያደርጉ አጨብጭበው ሎት ነበር። ለምን ግን ያጨብጭብሎት? ምን ስላሉ ነው ያጨብጭብሎት?
ያጨብጭብኩ መግለጽ ጀመርኩት ለሐሳብ ካልተመቻቸና እኔ ራውን እንዳልሰማ ለማድረግ ነው ያጨብጭብኩ።
እርሶን ለመደገፍ አይደለም ለመቃወም ነው ማለት ነው ያጨበጨቡት?
አዎ ለመቃወም ነው።
አሃ ማጨብጨብ ተጀምሯል ማለት ነው ለመቃወምም ነው ወይስ አዲስ ሲስተም ነው?
አዎ ነው ለምሳሌ ለማቋረጥ ሰው እንዳይሰማና አፋው በሴት እንዳይገለጥ ነው ማጨብጨብ ያደረጉት።
አቶ አምዶም ምንድን ነበር እርሶ ያሉት? ለአድማጮቻችን ቢገልጹልን ምን ስላሉ ነው እነ አቦይ በጣም ተናደው ያጨበጨቡቦትና እንዲያቋርጡ ሊያደርጎት የሞከሩት? ምንድን ነው ያሏቸው?
ያው በመጣው ያለው እንትን ስለሆነ መንግስት ተነስተነበረ ስለ አዲስ ያደረግና ወደረው አለው አደግ የገለጽኩ ነበር እና ይህ ሀሳቦች አልተመቻቸውም። ስንጨዋወት ጀመረ ደግሞ ስለ ስዕለትና ስለ ተያዙና ስለ ህወሓት አንድ እንዳልሆኑና እነዚህ የህወሓት ባለስልጣኖች በስዕለት በቢሊዮን የሚቆጠር ብር የሚያንቀሳቀሱና የተቀረው ትግራይ ህዝብ ግን እስካሁን በድህነት በችግር እንዳለ እንደምና ህዝብና ፓርቲ አንድ ሊሆኑ እንደማይችሉ ጸቋምና ተጸቋም እንደሆኑ ትግል በተለይ በእምነት ላይ ለመግለጽ ምክትል ያልኩ ነው።
አቶ አምዶም በአሁኑ ጊዜ ኢትዮጵያ ውስጥ የሚካሄደውን የለውጥ ሁኔታ እርሶ እንዴት ያዩታል? የትግራይ ወገኖቻችንስ እንዴት ሊያዩት ይገባል? ምንስ መደረግ አለበት ብለው ያስባሉ?
አሁን ለውጥ ከመጣ በኋላ ኢትዮጵያ ተቀምሮ የሚባሉ ለውጦች አሉ። ለምሳሌ የፖለቲካ ፓርቲዎች ወደ ሀገር ቤት ገብተው እንቅስቃሴ በነፃነት እንዲንቀሳቀስ መስከር የኤርትራ ያደረሰበት ችግር ተከፍቶ ሁለቱም ህዝቦች ሰላማዊ እና ወደ ወደረ ኑሯቸው መመለስ እንዲሁም የሚዲያ ነፃነት እና የተቋማት ነፃነት ገለልተኛ ሆነው ለማስከተል መስካሪ ያለው ጥረት ጥሩ ነው እና ይሄ ለትግራይ የለም። ስለዚህ ሁሉም የለም። የፖለቲካ ሰዎች የሚቆጠሩ የፖለቲካ እስረኞች ተፈተዋል። በመላ ሀገሪቱ በትግራይ ግን የአረመና ደግሞ የፖለቲካ እስረኞች አሁን አልተፈቱም። ይሄ ደግሞ ለውጡ ትግራይ ላይ እንደማያካትት የሚያሳይ ነው።
ብዙ ታዛቢዎች አቶ አምዶም ብዙ ኢትዮጵያ ታዛቢዎች የሚሉት ምንድነው? ትግራይ ውስጥም እንደሌሎቹ የኢትዮጵያ ግዛቶች ወይንም ማስተዳደሮች የኢትዮጵያ የትግራይ ህዝብም የዴሞክራሲን ጭልጭልታ እንዳይ ጭምጭምታ እንዳይ ከተፈለገ አሁን በስልጣን ላይ ያሉት ምንድነው የሚባሉት እነዚህ ሽማግሌዎች ገለል ብለው ወጣቱ ትውልድ ቦታውን መያዝ አለበት የሚሉ አሉ። ይሄ ስካልሆነ ድረስ ግን ብዙም ለውጥ ሊመጣ አይችልም የሚሉ አሉ። ይሄን እንዴት ያዩታል እርሶ?
ያው ትክክል ነው። ይሄ በተግባር ለመግባት ግን አሁን አረና ድርጅቶች የተለመደ ድርጅት ነው። ለውጡም እንደ ኢትዮጵያውያን ብለን ለኢትዮጵያ ክልል ህዝብ ዲሞክራሲ እንዲኖረው ፍትህ እንዲኖረው የሚዲያ ነፃነት እንዲኖረው መልካም አስተዳደርና ሌሎች ጥያቄዎችም እንዲፈጽመት ይፈልጋል እና ይሄ ከፍተኛ ሰዓትነት እየከፈለ ያለው የአረና ወጣት ነው። ይሄ ደግሞ በተለያዩ መንገድ መታገዝ አለበት እምነት አለኝ። አሁን የአረና ከፍተኛ ችግሩ የገንዘብ እጥረት ነው። የገንዘብ እጥረት ደግሞ ሆን ተብሎ ዋነኛ ማፈኛ ምክንያት ትግሉ መቀዛቀዛውን እንደ የተፈለገውን ያህል ውጤት እንዳያመጣ የሚደረገው ከፍተኛ ጫና እየተደረገ ያለው በዚያ ነው እና ማንኛውም ኢትዮጵያዊ ለውጠኛ ኢትዮጵያዊ አረና ማጠናከር ይጠበቅበታል። በቀነ በሞራል እንዲሁም የሚዲያ ሽፋን አሁን ትግራይ ላይ ከፍተኛ ችግር ያለው ሚዲያ የለ እና አረና ሚሆን ሌላ ወጣቶች ሀሳብ አመራጭ ሀሳብ ወደ ህብረተሰቡ ቀርቦ ህብረተሰቡ እንዳይደግፈው አፈና አለ። ይሄ ነገር የሚቀርበት የሚዲያ እድል ማግኘት ያለበት በተጨማሪም ማጠናከር ያስፈልጋል። ለምሳሌ የፌዴራል መንግስት ያሉት ሚዲያዎች እና በአዲስ አበባ ያሉ ሚዲያዎች ሽፋን ሊሰጡን ይገባል። እንዲሁም በትግራይ ሚዲያ ያሉት ሚዲያ የመንግስት ሚዲያዎች እንደማን በሚመስል ሚዲያ ለሁሉም ክፍት የሚሆንበት ቃለ ደረጃ የሚሰጥ የሚል እምነት አለ።
አቶ አምዶም በውጭ የሚኖሩ ኢትዮጵያን ወገኖቹ ይሄንን እርዳታ እንዲያደርግሉት የሚዲያም ሽፋን እንዲያደርግላችሁ ያደረጋችሁት ሙከራ አለ? ምንስ ያህል ተሳክቶላችኋል?
አሁን እስካሁን ድረስ ድጋፍ አንተናል ለማለት አላስደፍርም። ምክንያቱም በተለያዩ ምክንያት የነበረው አስተሳሰብ የተለያዩ ሁሉም የህወሓት ደጋፊ አድርጎ መወሰድ ነበረ እና የለውጥ ፍላጎት አለመረዳት ነበረ እና እስካሁን የሚዲያ ሽፋን አንተናል ለማለት አስደፍርም። ስለዚህ ኢትዮጵያ ለክመጣ የሚባለው በመላ ሀገሪቱ ነውና ህግመት ውስጥ ገብቶ እስካሁን ያላገኘነውን ድጋፍ እንድናገኝ ጥረት ማድረግ ያስፈልጋል እላለሁ።
አገር ቤት ያሉትስ ወዳ በመሃል ሀገር አካባቢ ያሉት ሚዲያዎች እናንተን ለማነጋገር የስሜታችሁን ሐሳባችሁን ለመስማት አይሞክሩም?
አሁን ብዙ ያደረግነው እንግዲህ ሲስተም እድል አለ አላገኘንም ነበርና ካሁን በኋላ እናገኛለን የሚል ተስፋ አለ።
እናንተን ግን የማነው የወያኔ ወይንም ደግሞ የቲፒኤልኤፍ አጋሮች ናችሁ የሚሏችሁ የነበረው በምን ምክንያት ነው?
አንድ የሚባል ምክንያት የህወሓት ፕሮፓጋንዳ አለ። የትግራይ ህዝብና ህወሓት አንድ ላይ የሚለው ፕሮፓጋንዳ የማንም አዝማሚያ ያለ እና ከፍተኛ ጫና ያደረገው ይህ ነው። ሌላው ደግሞ ጽንፈኛ ኃይሎች አሉ። የትግራይ ህዝብም ስርዓት ብቻ ሳይሆን የትግራይ ህዝብ የሚጠሉ ከተለያዩ ምክንያት የሚጠሉ አካሎች ወይም እንደ ፕሮፓጋንዳ መሳሪያ አድርገው የሚጠቀሙበት ስለሚፈልጉ የሁለቱ ምክንያት ነው እና ይህ ምክንያታዊ የሆነ ኢትዮጵያዊ ኢትዮጵያ ዲሞክራሲያ ስትራቴጂ ያለው ማንኛውም ኢትዮጵያዊ እንደ ኢትዮጵያዊ እንደ ራሱ የሚፈጠር ፖለቲከኞች የሆነ ነገር ሲቃወሙ ነበር። ግን ጽንፈኛ የሆነ ጥላቻ ያላቸው ወገኖች የትግራይ አረማን እንደ ህወሓት ነው፣ ሁሉም የትግራይ ሰው ወያኔ ነው ወደ ማለት የጅምላ አስተሳሰብ
አቶ አምዶም በመጨረሻ ከመሰናበታችን በፊት በውጭ አሉ በአገር ቤት ያሉ ኢትዮጵያኖች የትግራይ ተወላጆች በፍርሃት ቲፒኤልኤፍን አለመቃወም መቃወም ቢፈሩ አንዳንዴ አንደርስታንድ ማድረግ ይቻላል። ግን በውጭ የሚኖሩ የትግራይ ተወላጆች የሆኑ ወገኖቻችንም ከቲፒኤልኤፍ ውጪ ምንም አይነት ተቃውሞ ማነው ድጋፍ ለሌላው ሲሰጡ አይታይም፣ ወይም ደግሞ ቲፒኤልኤፍ የሚያደርገውን ወንጀል ሁሉ ዝም ብለው ነው የሚያልፉት። ይሄንን እንዴት ያዩታል? ሌላው ኢትዮጵያዊ ጥርጣሬ ቢያድርበት ይገርሞታል ወይ?
አሁን ነገር ባለፈው ከሁለት ሰባት አመት ምርጥ ኢትዮጵያ ያለው አካባቢ በአንድ መሐመድ ተደረ የተደራጀ መደረ ተሰሩ ያንዳንዱ እንቅስቃሴ አገር ውስጥና ከአገር ውጭ ያሉ ሰዎች የሚሰለሉበትና ቁጥጥር የሚደረግባቸው ጊዜ ነበረና ትግራይ ላይ ከፍተኛ የሆነ የመዋቅር አለ፣ የአፈና መዋቅር አለ እና እዚያ ውጭ ሆኖ ህወሓት የሚቃወም እዚህ ያንዱ ህወሓት ነው የሚሰጣሉ ወይም ቤት ኖረዋል ወይም ወደ ሀገር ምን መለስ ይፈልጋል እና ይሄ ሪስክ ወሰድ እያጣፈው ነው ተቃውሞ የሚያገልጸ እንጂ እንኳን ውስጥ ያለው እዚህ ሀገር ቤት ያለውም ከፍተኛ ተጋድ ነው እያካለ እንዲያም ኢትዮጵያ የትግራይን ትግል እያየ አይደለም የሚለው እመጣለን። ስለኛም ቤቶች በማስሜትና ከእንዲሁም ተቃውሞ ይጀመራል። አብይ አዲስ የተናፈበት ከፍተኛ የሆነ ተቃውሞ ነበረ እና በመቀሌ ዙሪያ ማለ በተለያዩ በከፍተኛ እንቅስቃሴ ያን ግን ሽፋን የሚዲያ ሽፋን ስለማይሰጠው የሚያደርገው ትግል እየታገለ እንዳለ ነው የሚወስደው እና የሚዲያ ሽፋን የሚዲያ ትኩረትም የራሱ ሀይታዊ ተጽዕኖ እያደረገ ነው እና እንደዚህ አይነት ወይም ደግሞ ፍርሃትም አለ እንዳልኩት ለቤተሰቦች እዚያ ያሉ ቤተሰቦች ይሰራል እዚ ያለው ሀብት ይሰራል ወይም መመለስ ይፈልጋል እና ሲመለስ ደግሞ የሚጠብቀው አፈና ሌላም በስጋት አለው። ሌላኛው ደግሞ ህወሓትና ትግራይ አንድ ናቸው የሚል አስተሳሰብ ያለው በትግራይ ህዝብ ላይ ያሳላቸው ወገኖች ደግሞ
በመጨረሻ እርሶ ምን ይታየዎታል? ምን አይነት ተስፋ ይታየዎታል? የእርሶ ድርጅት ወይንም ደግሞ ተመሳሳይ አቋም ያላቸው በትግራይ ውስጥ ከሌሎች ኢትዮጵያውያን ወገኖቻቸው ጋር አንድ አይነት የዴሞክራሲ እና የሰላም አየር እንዲተነፍሱ አሁን ያሉት ሽማግሌዎች አንጋፋዎች ዝገለል ብለው ወጣቱ ስልጣን ወደ ስልጣኑ መጥቶ ከሌሎቹ ኢትዮጵያውያኖቹና ወንድሞቹ ጋር የመኖር ተስፋው ምን ይመስለዎታል? በዛውም ማያይዘው መሰናበቻ ለኢትዮጵያውያን ወገኖቹ በተለይም ለትግራይ ተወላጆች በ ዳያስፖራ ለሚኖሩ የሚያስተላልፉት መልእክት ካሉ ጌታ ይቀጥሉ በስዚህ እንሰነባበት።
አሁን አረና ለምሳሌ በትግራይ የሀሳብ የበላይነት እንዳለው ከሌት ሽሁነት ምርጫ ይያሳያል ከፍተኛ ድጋፍ እንዳለውና ህወሓትም በምርጫ ማሸነፍ የሚያስችል ቁመራ እንዳለው አሳያል። ሁለት ምርጫዎችና አሁን ችግር ያለው የመራጭ ህዝብ ማን ይጠብቀው የሚል ነው እና ግብርተኛ እና ነቃ የሆኑ ተቋማት ቢኖሩ ህወሓት ትላልቆች ኖሩ አልኖሩ የህብረተሰቡ ድምፅ ገና እንደሚሰጥ ይታወቃል። ይህም እንጂ አፈናው ያቅ ስላለ ይሄ ነገር በቀላሉ የሚሳካ የሚል እንትን የለም እና ትግል ቀጣይ ትግል ያስተምራል። ህብረተሰቡ እንደ ህብረተሰቡ ትግል ያስተምራል። ስለዚህ ሌሎች ኢትዮጵያውያን የትግራይ ተወላጆች በተለይ አረናን ማጠናከር በሰመት በመራና በሀሳብ መደገፍ ይጠበቅባቸዋል። ሌላው ደግሞ አማራጩ በትግራይ ህዝብ ተወድገለት መመራትን በስፋት ወደ ህዝብ እንዲደርሱ የሚዲያ ሽፋኖች ግፊት ስለሆነ ሌላው ደግሞ በተለያዩ ክልሎች ያሉትን የትግራይ ተወላጆችን ትኩረት ያደረገ የሚመስሉ ቃቶች በጥንቃቄ መያዝ ያለባቸው የሚል እምነት አለኝ። አሁን ይሄ በቀላሉ ወደ ብሔር የተወሰደ ስላለ ይህ ደግሞ ህወሓት ስለሚመት ይሄ ነገር ጥንቃቄ ቢደረግ እና ተስፋ ስለ መንቀሳቀስ የሚሞከር ውጤት ይመጣል እና ሌላ ደግሞ ያለው የፕሮፓጋንዳ ወይም የማስተማር ሀሳብ የመግለጽ ጉዳይ ከትግራይ ህዝብ ህወሓትም ከትግራይ ህዝብ ማገናኘት ስህተት ነው እና እነዚህ እንኳን ትግራይ ህዝብ የሚወክሉ ህወሓት በራሱም አይወክሉትም። የተወሰኑ የቤተሰብ ድርጅት ስለሆነ በክም የተሳሰሩ ሰዎች ብቻ ናቸው እና የነገር ሳይቶ ጥንቃቄ ተደርጎ ከሌላው ኢትዮጵያ ህዝብ የታያለው ጥንቃቄም መጠረፍ አለበት እና መቀራረብ ወንድማማቻችን በሰላም አብረን እንደምንኖር ማሳየት ይጠበቃል ከእያንዳንዱ ኢትዮጵያዊ። ስለዚህ እንደ ነገር በደንብ በጥንቃቄ ከተያዘ ያው የፈለገውን ለውጥ ይመጣል ይመጣል።
አቶ አምዶም ገብረስላሴ የአረና ድርጅት ያመራር አባል እጅግ በጣም እናመሰግኖታለን ጌታዬ። ወደፊትም በየደወልን ሰፋ ያለ ማብራሪያ እንደሚሰጡን ባለሙሉ ተስፋ ነን። እስከዚያው መልካም ቀን ጌታዬ፣ እናመሰግናለን።
እሺ እኔ አመሰግናለሁ ለፍጣት ይወድን እኔ አመሰግናለሁ።
ጤና ይስጥልን።
Shakitsu ndia Ankaru garanko
አድማጮቻችን አሁን ደግሞ በቀጥታ ወደ አዲስ አበባ እንደገና በመደወል የኢትዮጵያ ድምጽ ሬዲዮ ባልደረቦችና ጋዜጠኞች እዛ ይገኛሉ። ከነሱ ጋር ውይይት እናደርጋለን። እንግዲህ ስልኩ ይሳካል ብለን ተስፋ እናደርጋለን። ሃሎ መኮንን።
ሃሎ አመት።
በደንብ ይሰማል ድምጽ? አይ ሆፕ። እንዴት ነው ለውጡ? የስልክም መስመር ተስተካክሏል ማለት ነው ከለውጡ ወዲህ?
እንግዲህ
አይ በጣም ጥሩ
እንግዲህ ይመስላል።
በዚሁ ከቀጠለ ጥሩ ነው። ይቀጥል ነው የምንለው። መኮንን እንግዲህ በየሳምንቱ ሪፖርት አቀርባላችሁ ለሬዲዮ ነው። የዛሬው ሪፖርታችሁ ምን ላይ ነው? ከበደም ከጥቂት ደቂቃ በኋላ ይገባል ብላችሁኛልና ጀምራን ተስቲ ምንድነው ያለው?
ያ በትላንት ለሁለት አርብ ይወሰናል ለአዲስ አበባ አካባቢ ማሪዎች ይህንስ ገና አካባቢ ያደረገው ለአዲስ አበባ እንደሚቻና ተክሪስማ ማለትና እንዲሁም ደግሞ
ስብሰባውን የመሩት በጣም ብዙ ህዝብ ነበር። ከሚገባው በላይ ከምጠብቀው በላይ አዳራሹ ሞልቶ ግቢ ውስጥ ነበረ። ሰው በተከተለበት የሚሰማው እኔም ተፈንደረ ተከበደ። እንደውም ግቢ ሲንገባ በጣም ኃይለኛ ሰልፍ ነበረ እና ይህን ሰልፍ እንዴት ነው የምንገባው ብለን እያሰብን ከርቀት ብርሃኑ ተክለያሬድ እና የሰማያዊ ፓርቲ ነበረው ልጅ ማለት ነው ያው ከስዊድን ሬዲዮ መሆናችን ነግረን ካርድ ተሰጥቶን ቪአይቲ ያው ከፊት ቦታ አግኝተን ያው በካለ ሰልፍ ገብተን ስብሰባውን ለመከታተል ችለናል።
እስቲ ስለ ስብሰባው ውይይት የተደረጉባቸውን አርዕስቶች የህዝቡን ሪያክሽን ብትገልጽልን።
ያው ስብሰባው ምንድን ነው? በፕሮፌሰር ብርሃኑ መጋን የተጀመረው እሳቸው ባደረጉት ንግግር እንግዲህ በኢትዮጵያ ውስጥ ለሚታየው ተስፋና እንዲሁም ደግሞ ኢትዮጵያ በተስፋና በአስፈሪ ሁኔታ መሀል ያለች በሚል ስለ ተስፋው ዘርዝረዋል። እንዲሁም ደግሞ አስፈሪ የሚሉትንም ነገር ተናግረዋል። የለውጥ ፋጫ አለመውረድ ትልቅ ስጋት መሆኑን ተናግረዋል። ለምሳሌ ዛሬ በሆሳዕና ከተማ ስብሰባ ነበራቸው። በላይ አካላት ሁሉም ፍቃድ አግኝተዋል። ነገር ግን የበታች አካላቶች ይሄንን ለማስፈጸም ፈቃደኛ ባለመሆናቸው ዛሬ ስብሰባው መሰረዙ እዛ በአዳራሽ ላይ ተናግረዋል። እንደዚህ አይነት ችግሮች አሉ። ለውጡ በደቃቸው አልወረደም። እነዚህ ደግሞ አጠቀማቸው የተነካ እንዲሁም ደግሞ በገንዘብ የተለያዩ ነገሮች የሚያደርጉ ሰዎች አሉ። ያው ሰጣ ሄዳለብን በትግስት ሰው አብረን እየሰራ አንድ ጊዜ ለሰራ
ስልክህ ነው መስመሩ ነው? አሁን ከመቀሌ በቀጥታ ኢንተርቪው አድርገን ነበር። በጥሩ ሁኔታ ይሰማ ነበር። የአዲስ አበባው ከበደ ማለት ነው
እንግዲህ ያው ከበላ ያለው እንግዲህ ጥራት ያለው ነው ማለት ነው።
ሰሞኑን እዚህ አካባቢ በአውሮፓ በውጭ የሚወራው በአሜሪካም በተለያዩ ሶሻል ሚዲያዎች ላይ የሚነሳው የኦነግ እንቅስቃሴ ነው። ጦርነት አውጃለሁ፣ ወታደሮችን ራሳቸውን እንዲከላከሉ ትዕዛዝ ሰጥቻለሁ ይላሉ መሪው አቶ ኢብሳ። እና አዲስ አበባ ቁጭ ብለው እንግዲህ እንደሚባለው የመንግስት ወጪ ተቆርጦላቸው ሆቴል እየኖሩ በዛው መንግስት ላይ ጦር አውጃለሁ ይላሉ የሚላልና ስለሱስ አዲስ አበባ ውስጥ ምን የምትሰሙት ነገር አለ?
በቅድሚያ የትላንቱ ቢጨርስል ያው
ህብረተሰብ በጣም ቀጥል
የሰማ ፓርቲ
ሃሎ ምንም አይሰማም።
እንግዲህ መስመሩን ደግሞ አሁን
ይሻላል። እስቲ እንየው።
ምን ያሉት 80 ፓርቲዎች አሉ። እነሱ ተጨፍልቀው ምጣን ነው እንጂ ፓርቲዎች ይሆናል ሰባት ፓርቲ ኢደፋና የኢደፋን ባለም እክሙ አራው አንድ ፓርቲ ለመሆን ንግግር አድርገዋል። ያው እነሚነጥም አለ ግራቶዋዱ ተስማምተዋል።
መኮንን ምን እንዳልክ መገመት ነው የምችለው። የተወሰኑ ፓርቲዎች ሃሎ መኮንን
ሃሎ አይሰማም?
አሁን የሆነ ነገር ተናግራል። አንድ ለመሆን የተወሰኑ ፓርቲዎች ተሳብስበዋል ያልክ መሰለኝ። ድገመው በደንብ እንዲሰማን።
እንግዲህ አራት ፓርቲዎች ናቸው፣ አርበኞች ግንቦት ሰባት፣ ኢደፋ፣ ሰማያዊ ፓርቲና የነ አንዱ አለም አራጌ አትነት ፓርቲ በጋራ ተዋህዶ ለመስራት ንግግር አድርገዋል። እንግዲህ ኦፊሻሊ ግን አላወጁም። ስምምነት አለ ብለዋል። ስለዚህ አራቱ ፓርቲዎች ፈርሰው አንድ ፓርቲ ነው የሆኑት። ወደፊት ኦፊሻሊ ስምምነቱ ሲጸድቅ።
ኦኬ ኦኬ፣
ስም አስቀምጫ
ሌላ በዚህ በትናንትናው ግንቦት ሰባትና በዛሬው የግንቦት ሰባት ስብሰባ የምትለን ካለ?
እንግዲህ አዲሱ ለውጥ ምን መሰለ፣ አሁን እነዚህ አራቱ ፓርቲዎች ውህደት ሲፈጽሙ የሚቻፍላቸው ሰርተፊኬት ይገንድታሉ፣ ይፈርሳሉ። ነገር ግን እገን ማን ሊቀመንበር ማን ጸሐፊ የሚሉ እንደ ቢሮ አይደለም ሲሰሙ ዶክተር ብርሃኑም ወረዳቸው ላይ ሄደው ይወዳደራሉ። ሌሎቹም በየወረዳ ተወዳድረው ወረዳው ወደ ላይ ሲልካቸው ብቻ ነው ጉባኤው ነው ያንን ነገር የሚሰሩ። ከዚህ ፓርቲ ይሄ ከዚህ ፓርቲ ገኔ ሊቀመንበር ምክትል የሚባል ነገር የለም።
አሰራር ነው ማለት ነው በኢትዮጵያ የፖለቲካ ፓርቲዎች አሰራር።
ሌላው ደግሞ የሚከተሉት ሪዮታን የሚከተሉት ሪዮታን
ሶሻል ዴሞክራሲ። ኦኬ ኦኬ። አይ ማለፊያ ነው ነው የምንለው እንደዚህ አይነት የሶሻሉን የኢኮኖሚውንም ያጣመረ የሶሻል ዴሞክራሲነት እናቄ
አሁን ደግሞ አንተ ድምፅ ተፈናሽ አሁን።
ኦኬ፣ ወደ ቅድሙ ጥያቄ ልውሰድህ። አዲስ አበባ ስላለው ሁኔታ የኦነግ
ወጥ ለምቻለሁ ልጅ እሱንም ልመልስልህ።
ቀጥል።
ትናንት ዶክተር ብርሃኑም ከአነት ልጅ መካከል ስብሰባ በፊት የፖለቲካ ፓርቲዎች ጠቅላላ ስብሰባ ነበራቸው። ጠዋቱኑ ማለት
ምንድነው
በኋላ አርበኞች ግንቦት ከማካሄድ በፊትና ዶክተር ብርሃኑ እዚያ ስብሰባ ተገኝቼ ሄመናወት ብለዋል።
መኮንን ይቅርታ፣ መኮንን አጠገብህ ሰዎች ያወራሉ።
አረ ማንም የለም ብቻ
ሙሉ ጌታ ነው ማለት ነው የሚያገናኘን እሱ ነው። ኦኬ ቀጥል ቀጥል።
አዎ እንግዲህ ምንድን ነው ፖለቲካ ፓርቲዎቹ ያው ምርጫውንም ጉዳይ በተመለከተ ሌላውንም በሙሉ ተነጋግረዋል። እንግዲህ የኦነግም ኦነጎቹም በዚህ ስብሰባ ነበሩ። ሁሉም እንግዲህ የጋራ ግንዛቤ ወስደዋል። እንደሳቸው አባባል እነዚህ ፓርቲዎች አሁን ስምምነት ሲፈጥሩ ከዚህ ስምምነት ውጪ የሚያፈነግጥ ፓርቲ ካለ አብሮ ተስማምቶ የሚያፈነግጥ ካለ እነዚህ ፖለቲካ ፓርቲዎቹ መንግስት እርምጃ እንዲወስድ በጋራ እንደሚያስገድዱ ይህን ተናግረዋል። እና ይህ ስብሰባ ነበር ብለዋል። የትናንቱ ከፊት የፖለቲካ ፓርቲ የተለያዩ ደረጃ የነበረበት ሁኔታ ዶክተር ብርሃኑ ነው አንዱ ተናጋሪ። ይህ ዋተሳ የሚመስለው ሚስታ አይደለም ዛሬ ያመሰግጡ አስተምር ለማካሄድ አስቸጋሪ ይሄ ሁሉም ዘፍ አለው የጋራ ግንዛቤ ለንትን ያለው ነው። እና ያው ሁሉ ይጠቀምበታል።
መኮንን ከበደ አልገባልንም እንግዲህ የሚከተለው ሳምንት ፕሮግራማችን ደግሞ እስቲ ሌላ አርስቲ ዘንን ቀርባለን ብለን ተስፋ እናረጋለን በነገራችን ላይ ኢሳቶችን ገወኛቸዋቸው ሄዳቸው አይዋቸዋቸው
ያ ኢሳት ከመከፈቱን በስልክ አግኝቻት ነበር እንላልሽ መጥቲ ስቱዲዮን ለመገኘት በሚል እንግዲህ ስቱዲዮ ገና ግንባታ ላይ ናቸው ነገር ግን ጊዜያዊ ቢሮ አለን እሱን መጎብኘት ይችላልላችሁ ብለውናል ስልክ ሰጥተውናል እንግዲህ ማናጀሩን እንገበኛለን እንሄዳለን ብለናል
መቼ ነው ልትሄዱ ያሰባችሁት ለሚቀጥለው ሳምንት ይደርሳል
ይደርሳል
በጣም ጥሩ እንግዲህ ሌላው ጓዳችንን ከበደንም ሰላም በልልን እስከሚቀጥለው ሳምንት ድረስ መልካም ሳምንት ይሁንልህ
አሜን አሜን ለእናንተም ለአድማጮችም መልካም የክሪስማስ ነገ ይውላችሁ ነው መልካም የገና በዓል እንሆንላችሁ እንመኛለን
በነገራችን ላይ ስልኩም በሚቀጥለው የተጣራ እንደሚሆን ባለሙሉ ተስፋ ነን አለበለዚያ ደግሞ ኢትዮጵያ ድምጽ ሬዲዮ የራሱን መስመር መክፈት ሊገደድ ይሆናል መኮንን ሰላሙን
እንግዲህ
ሰላም
አብክ ስላላችሁ አትታሙ በዚህ
ሰላሙን
አሜን አሜን
እንግዲህ አድማጮቻችን ፕሮግራማችን እዚህ ደርሷል። አንዳስ ደቂቃዎች ቀሩናል። ከዛ በፊት ማስተዋወቂያ አለን። የኢትዮጵያ ኮሚኒቲን በተመለከተ ዘውዱ መርሶ አዲስ አመት ደርሷል። አሁን ደግሞ መቼ ነው? ነገ ከነጎዲያ የፍረንጆች ክሪስማስ ይከበራል። እንዴት ታውታላችሁ? በየአመቱ ይከበር ነበር። ኢትዮጵያኖችም በኢትዮጵያ ኮሚኒቲ አካባቢ ያከብሩ ነበር። ዘንድሮ ግን አላይም። እንደውም በቫይበር ላይ ይከበራል ብለው ነበር፣ ግን ምንም ነገር የለም።
አዎ፣ ግን ተደራራቢ ፕሮግራሞች መጡ። አሁን የኢሳት ፕሮግራም ነበር፣ ብዙ ጊዜ በዚህ ወቅት ነበር የሚደረገው።
ኦኬ።
እና የዛን ጊዜ የኢሳት እንትን ነው። እና ምናልባት አዘጋጆቹ
ፈጠን ብለው
እነቹ ነበረች እንትን ጀምራ ነበርና
ቫይበር ላይ ጽፋለች።
አዎ፣ ግን ያው የዚህ የኢሳቱ ፕሮግራም
ተደራረበ
እና አመት በዓሉም ደግሞ ስልንት ስላለ ምናልባት ለኢትዮጵያ አዲስ አመት እንት ለኢትዮጵያ የገና ለዛ ለማዘጋጀት ፕላን እየተደረገ ነው።
መቼ ነው ኢትዮጵያ ገና?
በጃንዋሪ
7
ነው እንግዲህ የሚሆነው። እንግዲህ እዛ ለዛ የሚቀርበው
አይ በጣም ጥሩ።
ምናልባት ለማድረግ
ምን ትላለህ ዘውድ?
አው እንግዲህ በዚህ
የለመዱት እኮ ነገር ሲቀርቅርቅር ይላል። እኔ ለምጃለሁኝ በየአመቱ
እኔ ምናልባት እናንተ ስለቆያችሁ ይሆናል። እኔ ብዙ ሴንስ አይሰጠኝም እዚህ ሀገር ብኖርም ያደግኩት በራሳችን ባህል እናንተን ስለሆነ ገናን አስመልክቶ በእኛ ሀገር የገና አከባበርና እዚህ ሀገር ያለው የገና አከባበር አንድ ከባህል አንጻርም ብዙ ልዩነት አለው። ሁለት የኛ ሃይማኖታዊ ገጽታ ነው ያለው። ይሄ እዚህ ያለው ደግሞ ከሃይማኖት ውጪ የሆነ ነው፣ ገጽታ
ምድራዊ ነው።
አዎ፣ ምክንያቱም እኔ ብዙ
ቤተሰብ የሚጠያየቅበት ነው። በነገራችን ላይ ቤተሰብ አብሮ የሚያከብርበት ጊዜው ቢኖር
ይቀያየሩበታል፣ የተለያየ ነገር አለው። ግን ገና ሲባል ያው ከሃይማኖት ጋር የተገናኘ ነው፣ በመላው ክርስቲያን የክርስትና እምነት ተከታዮች ዘንድ ማለት ነው። እና ራሱን የቻለ
እነዚህም እኮ ክርስቲያኖች ናቸው።
ለነገር እኮ ይሄም እኮ የሃይማኖታዊ ነው።
እነዚህም እኮ ክርስቲያኖች ናቸው።
ወደ ዓለማዊ ነገር ያደላል ብዙ ነገሩ እና የተቀየረ ነው። ሁለት የኛን አገር ገና አከባበር ነው በይበልጥ መናገር መፈልገውና የኛ አገር ገና አከባበርን سنመለከት በኢትዮጵያ ያለው የገና አከባበር አንድ ከአለባበስ ጀምሮ የገና ጨዋታ አለ። አይቆጡም ጌታ ይባላል። እንዶም የቀሌ አይነት ኳስ ከእንጨት የተጠረበች ኳስ ወይም ደግሞ ከሌላ ነገር በተሰራች ኳስን ከነ አለባበስ ጀምሮ አለባበሱም ይለያል።
ምንድነው አለባበሱ?
አለባበስ ሀገር ባህል ይሄ ተነፋነፍ አይነት ነገር ነው። ነጭ ልብስ ለብሰው የጥለት ያለው አረንጓዴ ቢጫ ቀይ የሚሆን የሰው የተመቸውን ጥለት ጥለት ያለውን የሀገር ባህል እንትን አድርገው ወንዶቹ ይጫወታሉ። ሴቶቹ ደግሞ ቤት ውስጥ የሚዘጋጀውን ነገር ያዘጋጃሉ። ከቤተ ክርስቲያን መልስ ጸበል ጻድቅ ተቆርሶ ቤት ውስጥ በዓሉ ይከበራልና እርስ በርስ ዘመድ አማቾች ወይም ጎረቤት አማቾች ምሳ ቁርስ አንዱ ቤት በመሄድ በመብላት በመጫወት እንዲሁ ባህላዊ ነገሮች ይንጸባረቁበታል ብዙ ጊዜና ይሄ ነገር ገበያ አካባቢም ሲኬድ ያው ባህል የሚሸቱ ነገሮች ፖስትካርዶች ማለት የእምነቱን ነገር የሚገልጹ የጌታችንን የልደት ባህልን በሚመለከት የሚሰሩ ካርዶች አሉና እነሱን ካርዶች በፖስታ በማሸግ ለወዳጅ ለዘመድ በመስጠት እንደዚህ አይነት ነገሮችም አሉ። አገር ቤትና ደብዛው በጣም ደስ ይላል። ደመቅ ያለ ነው። ብዙዎቹን ህብረተሰብ የሚያስተሳስር ነው። ምክንያቱም ከሃይማኖቱም ውጪ ያሉት እዛ ሃይማኖቱ ስላሉ ሰዎች ያንን ስጦታ የመስጠት ነገር አለና ይሄ ነገር ደስ ይላል። እዚህ አገር ሲመጣ ሞር የራሳቸው የሆነ አካሄድ አለው። ሊያመሳስለን የሚችለው ምናልባት ስጦታ መሰጣጠቱ ላይ ይሆናል። ምናልባት እኛ ሀገር ሃይማኖታዊ ነገር ነው ብዙ ጊዜ የሚሰጣጡት ያንን በዓሉንም የሚያስቀር
ምንድነው ሃይማኖታዊ ነገር?
ሃይማኖታዊ ነገር ሲባል አሁን ለምሳሌ የጌታችንን መወለድ የሚገልጽ ፖስት ካርዶች
ግን እኮ ዘድ እዚህ ማገር እኮ የሚስልኩት ፖስት ካርድ የምታየው እንትን የክርስቶስን እንትን የሚመለከት ነው።
አይዶን ነው እኔ የማየው ነገር ግን ስቲል
በነገራችን ላይ ላቋርጥህና አሁን ካንተ ጋር እያወራሁ መስፍን ነጋሽ የአዲስ ነገሩ መስፍን ነጋሽ እንትን ልኳል ቴክስት ልኳል። ምንድነው የሚለው? መልካም በዓል ሆፕ ቱ ሴሌብሬት ገናይና ዲስ ይላል። ለኔ ይሁን ለሱ ይሁን አላቅም ግን ተስፋ አረጋለሁ ይላል እሱ ይከሆነ እኔ በገና አዲስ አበባ ልሄድም በጃንዋሪ 30 ነው ከዚህ የሚሄደው እንግዲህ ምናልባት እሱ ይሆናል ምናልባት እዛ እንገናኝ ይሆናል እሱም እዛ ከሄደ መስፍኔ ላንተም መልካም ገና ይሁንልህ ከነ ቤተሰብህ ዜድ ላንተም መልካም ገና ምንም እንኳን ብዙም ባይጥምም የበረንጆቹ ገና እንደገባኝ እንደካነጋገሬ የኢትዮጵያኖቹን ነው የምትጠብቀው ስለዚህ አሁን እንግዲህ እንደምኞት የኢትዮጵያኖች ገና ሊከበርልህ ነው በጋራ ማለት በኢትዮጵያ ኮሚኒቲ አካባቢ ኢትዮጵያኖች የኢትዮጵያን ገና ሊያከብሩ ነው በጣም ጥሩ እንግዲህ ወላ ዘመዶቻችን ወገኖቻችን መልካም የፈረንጆች ገና ይሁንላችሁ ከዛ በፊት ግን አንድ ማስተዋቂያ አለን ከዚህ ከማስተዋቂያ በፊትም ደግሞ አንድ የሬዲዮናችን አድማጭ ተከታታይ ደውሎ የኦነግ መሪ አቶ ዳዊት ኢብሳ መሆናቸውን በደንብ ግለጹ ብሎናል እና መሰግናለን እንታረማለን እንደዚህ አይነት ተከታታይ አድማጭ ሲኖር ኩራት ይስማል ኢብሳሳት ከሆነም ለማረም ትችላለ እጅግ በጣም እናመሰግናለን ወደ ማስተዋቂያችን ስንሄድ ደግሞ ከኢትዮጵያ ኮሚኒቲ የመጣ ማስተዋቂያ ነው አድማጮች በደንብ አዳምጡላቸው ውድ የማህበረሰባችን አባላትና ሌሎች ኢትዮጵያውያን ወገኖች በሙሉ የአውሮፓውን አዲስ አመት ምክንያት በማድረግ ቮርበሪስ ፕላን 58 በሚገኘው ሎካላችን እሁድ ዲሴምበር 30 ቀን ከ15 ሰዓት እስከ 23 ሰዓት ባለው ጊዜ ውስጥ ተሰባስበን እጅ በሚያስቆረጥም ምግብና እጹብ ድንቅ በሆኑ ጣዕመ ዜማዎች እየተዝናናን እናሳልፈው ዘንድ ሁላችሁንም በአክብሮት ጋብዘናችኋል ይላል ምሽቱን ሙሉ ለመዝናናት ምግቡን ጨምሮ የሚከፍሉት 200 ክሩነር ብቻ በመሆኑን ስናስተውቁት በታላቅ ደስታ ነው እናም ይምጡና ውብ የሆነ ምሽት ከኛ ጋር ያሳልፉ የኢትዮጵያ ማህበረሰብ በስዊድን እንገኛለን አሁን ከሬዲዮ ተደውሎ አንድ አድማጭ ደግሞ አንድ መልእክት አስተላልፈዋል ግን መልእክቱን እርግጠኛ ስላልሆንን መናገር ሙሉ ለሙሉ አልቻልንም የሚሉት ምንድነው መቼ እንደሆነ ማናውቅም በስኩክሽኩ ጎደን ቀብር ስነ ስርዓት 13 ሰዓት ይላል መቼ እንደሆነ አናውቅም ዛሬ ይሁን ነገ እህታችን ነው ያሉት ወይዘሮ ካሰች ያሉ መስሎ ያሉት ግልጽ ስላልሆነልን ኢትዮጵያ ድምጽ ሬዲዮ ግልጽ ያልሆነ ነገር መናገሩን ይፈራል አዎ ባለፈውም ተናግረን ነበር ትክክል ግን መስረጃው በቂ ስላልሆነ just ዝማሉ እንዳንባል ነው እነን እናገረው
ከመዝጋታችን በፊት እንትን ጥሩ መረጃ ያላችሁ ቢደውሉልን
በ5 ደቂቃ ውስጥ በዚህ 5 ደቂቃ ውስጥ ጥሩ መረጃ ያላችሁ ቢደውሉልን ይሄን ነገር በደንብ መናገር እንችላለን ይሄው ነው ማለት የምንችለው ለጊዜው
¡Gracias!
አልማጦቻችን አሁን ተደውሎልን ከዚህ ዓለም በሞት የተለየችው እህታችን ወይዘሮ ካሰች ደስታ ይባላሉ ማክሰኞ በስኮክሹር ኮጎደን በ13 ሰዓት የቀብር ስነ ስርዓታቸው እንደሚካሄድ በስልክ አሁን ተገልጾልናል። ወይዘሮ ካሰች ደስታ
again the matter.